ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪን ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
እግዚአብሔር ተመሰገነ ይሁን። በጣም መልካም መንፈስ በመካከላችን አለ። እግዚአብሔር ነገሮችን እንዴት አርጎ እንደሚያቀናጃቸው በጣም ያስገርማልና ይሄንን ሁሉ ያወጣው እግዚአብሔር በራሱ በመንፈሱ ነውና እኔ እንደዚህ ሆናል ብዬ በጣም ብዙ አላሰብኩም ነበር። ግን እግዚአብሔር በውስጣችሁ ፍላጎትን ጥማትን ስላመጣ አብዛኞቻችን በጾም በጸሎት ከቀን 10 ሰዓት ጀምሮ በጸጥታ እስከ ማታ ትላንትና ማታ እንደው ማሰናብተናችሁ ሁሉ አንኔ ደምብላችሁ ነበር። እኔ በኋላ ብዙ ወጣቶች ልጆች ስላሉ ወላጆቻቸው እንዳይቆጡ ፈራውና በግድ ነው ያስወጣናችሁ። ምክንያቱም የእግዚአብሔር ፕሬዘንስ በመካከላችን ስላለ ክብር ለእግዚአብሔር ይሁን። ፎከሳችን ያው ሰሞኑን በተደጋጋሚ እንደነገርናችሁ መንፈስ ቅዱስን በተመለከተ እሁድ ብቻ ማገናኘት እንችል ነበር፣ ግን እነኚህን ቀናት ያዘጋጀ ነው በቃ አንደኛ እንማራለን ነው። ስለ መንፈስ ቅዱስ ማን ነው ከእውቀት የጀመረ ነገር በጣም ያስፈልገናል። እንማራለን እና ከብራለን መንፈስ ቅዱስን በአምልኳችን በሁለንተናችን በህይወታችን። አርብ ዕለትም ስንገናኝ እሱን ነው የምናረገው። እንጠማለን እንጠጣለን እያልን ነው የቀጠልነው። ሰው ይሄ ሶሊድ የሆኑ ትምህርቶች ደግሞ ስለሚያስፈልጉን በተከታታይ በእነኚህ ቀናት በጣም እየተማርን ነው ያለ ነው። ዛሬ የምንማረው የመንፈስ ቅዱስ ስራዎችን በአካሉ በቤተ ክርስቲያን ውስጥ ነው። ከትላንትናው እንዴት እንደሚለይ ትንሽ ላሳያችሁ ሞክራለሁ። በአካሉ ህንጸት ውስጥ፣ በአካሉ ግንባታ ውስጥ፣ በቤተ ክርስቲያን ውስጥ የመንፈስ ቅዱስ ስራዎች ደግሞ ምን ይመስላሉ የሚለውን አብረን ቶሎ ቶሎ ብለን በመጽሐፍ ቅዱስ ለመቃኘት እንሞክራለን። ልብ ብላችሁ እንደሆነ እግዚአብሔር እንደ ብልሃተኛ ግንብ ሰሪ እንዳናጢ ነው እያነጸን ያለው። የመጀመሪያው ቀን አይታችሁ ከሆነ ትምህርቱ ያተኮረው የመንፈስ ቅዱስ አይደንቲቲ ላይ ነው። መንፈስ ቅዱስ ማን ነው ራሱ? እሱን ሳናውቅ እንዳንለማመድ፣ እሱን ሳናውቅ ልንለማመድ እንዳንሞክር እና ጉድ እንዳንሆን ማለት ነው። ትዝ ይላችሁ እንደሆነ አንድ ጊዜ የሆኑ የካህን ልጆች የአስቄዋ ልጆች የሚባሉ ጋኔን እናስወጣለን ብለው ጳውሎስ ሲያስወጣ አይተው እና በቃ ጳውሎስ በሚጠራው በሚሰብከው በናዝሬቱ በኢየሱስ ስም ውጡ ምናም ሲለ ጳውሎስንም እናውቀዋለን ኢየሱስንም እናንተ ኬት መጣችሁ እንዳሏቸው ሳናውቀው እንዳይሆን። የእግዚአብሔር ቃል እውቀት መንፈስ ቅዱስ ማን እንደሆነ ማወቅ መልህቃችን ይሆናል። ምክንያቱም መንፈስ ቅዱስ አምላክ ነው፣ መንፈስ ቅዱስ አካል ነው እና ትሪት አደራረጋችን አንዳንድ ጊዜ እንደዛ አይመስልም እና ከእሱ እንድንጠበቅ እግዚአብሔር በጣም አስተምሮ በጣም ተናግሮናል። ትላንትና ከሮቢ ጋር በጣም ግሩም የሆነ ትምህርትን ያሳለፍ ነው። የመንፈስ ቅዱስን ስራ በአንድ ግለሰብ አማኝ ውስጥ ነው ያየ ነው። በእያንዳንዳችን ህይወት ውስጥ ምን ይሰራል እና በእያንዳንዳችን ህይወት ውስጥ እግዚአብሔር የሚሰራው ስራ በሙሉ የመንፈስ ቅዱስ ስራ ነው። ጋሽ ንጉሴም ጀምሮት ነበር። ትላንትናም እንደተማር ነው እግዚአብሔር ከእኛ ጋር የሚሰራውን ስራ የሚሰራው በመንፈስ ቅዱስ ኤጀንሲ ነው። እሱን ተመልክተን ነበር እና ዳግም ልደትን የሚሰጠን መንፈስ ቅዱስ ነው። ኃጢአተኞች ነበር ትናንት የተማርነው። ይወልደናል፣ አዲስ ልደትን ይሰጠናል፣ የዘላለም ህይወት ይሰጠናል። ለኒቆዲሞስ ኢየሱስ እንደተናገረው ነፋሱ ይመጣና አዲስ ማንነት ሰጥቶን ይሄዳል። ይሄ ሪጀነሬሽን ይባላል። በቃ አዲስ ህይወት፣ አዲስ ማንነት ሰጥቶን ይሄዳል። መወለድ ይሰጠናል፣ ግን አበቃ ማለት አይደለም። ትናንት ልብ ብላችሁ እንደሆነ ሮቢ በተደጋጋሚ የተናገረው ነገር ማብቂያ የለውም የመንፈስ ቅዱስ ስራ። ከሴንስ ኦፍ ግራጁዌሽን መውጣት አለብን። በጣም ብዙ ሰዎች በተደጋጋሚ እንደነገርኳችሁ በጣም ብዙ ክርስቲያኖች ያደጉ ሲመስላቸው ይመረቃሉ። መመረቅንና መረጋጋትን እንደ እድገት ይወስዱታል። የልጅነታችን ነው የሚያዋጣን፣ ረሃብ ነው የሚያዋጣን፣ እንደ ልጆች መመለስ ነው የሚያዋጣን። ማብቂያ የለውማ። እግዚአብሔር ትላንትና አይታችሁ እንደሆነ ከክብር ወደ አረ ደከማችሁ እንዲ ዛሬ ከክብር ወደ ክብር ነው። በቃ ይሄ በቃ የእርሱን መልክ እስክንመስል ድረስ አንድ ቀን ፊት ለፊት ስናየው እነኚህ ሁሉ ነገሮች አያስፈልጉን ይሆናል ስለምናየው። አሁን ግን በዚህኛው ህይወት ውስጥ እስካለን ድረስ ከክብር ወደ ክብር ወደ ሌላ ክብር እያሻገረ ኤክስፔሪየንስ እናደርገዋል። እና ሁልጊዜ ያደገ ሰው አክቹዋሊ የምታውቁት ሞር ረሃብተኛ ነው። ይሄ ከዚህ በፊትም ነግሬያቸዋለሁ። ጳውሎስ የመሰለ ክርስቶስን በደማስቆ መንገድ ፊት ለፊት ያየ ሶስተኛ ሰማይ ድረስ ተወስጄ ነበር የሚል ሰውዬ ምንም እንዳልያዝኩ እቆጥራለሁ ካለ እኔና እናንተ አሁን ምን ቤት ነን? መኮፈስ አንችልም። በእግዚአብሔር ላይ አይገባም። በጣም በጣም ማወቅ ጥሩ ነው፣ ግን ካስኮፈሰ በጣም ጥሩ አይደለም። ትትናን ዝቅታን ረሃብን ነው አውቀው ዘንድ ፈልጋለሁ ለማመደው ዘንድ ፈልጋለሁ እግዚአብሔር ገና ሊሰራ ያለ ነገር ብዙ ነገር አለ እሱ ነው በግለሰብ ህይወት ውስጥ አይተናል ግን ይቀጥላል ይሞላናል ያጠምቀናል ይሞላናል ይቀጥላል ያረሰርሰናል ትላንት የተማርነው ይሄ ተስፋ ለሁላችን የተሰጠ ተስፋ ነው የሚለው ሶ ትላንትና ትኩረታችን እንዴት አርገን በመንፈስ ቅዱስ እኛ ራሳችን እንደ ግለሰብ ኤክስፒሪየንስ እናረጋዋለን እሱ ነው እግዚአብሔር ያስተማረን ዛሬ ሺፍት አለ የዛሬው ሺፍት ደግሞ እኛ ደግሞ ያንዳንዳችን ብቻችን አይደለንም ሰው ድኖ አየር ላይ እንጠረጠለም ድኖ አየር ላይ ያለ ክርስቲያን የለም ሲያድነው እግዚአብሔር አካሉስ ነው የሚከተው ዝማላችሁዋ ይሄ ነው ይሄ ፓተርን በጣም ግልጽ ነው እኔ ጌታ ኢየሱስን ተቀበያለሁ የግላ ዳኛ አድርገኝ የተቀበልኩት እንደምንም ብዬ በራሴ ተጣጥሬ መንግስተ ሰማይ ለመግባት ሞክራለሁ የሚል ሰዎች አሉ የለም በቃ ጌታን ብድግ ስናረጋው ከነ ቤተ ክርስቲያኑ ነው ደስ ብትልም ባትልም አንድ ቀን በጣም አስቀኝት ሆናለች አንድ ቀን ተሰርታ ስታልቅ የፊት መጨማደድ የሌለባት አርጎ ይሰራታል እስከዚያው ድረስ አብረን እንሰራለን ቅዱስ መጽሐፍ እንደሚል ሶ አካሉ ውስጥ ነው የከተተን ሁላችንን ደግሞ መንፈስ ቅዱስ ካዳነን በኋላ ምን ውስጥ ነው የከተተን አካሉስ ቤተክርስቲያን ውስጥ ነው የከተተን ሶ የመንፈስ ቅዱስ ሮል ደግሞ እቺን አካሉን በመገንባት ሂደት ውስጥ ምን ይመስላል እሱን ነው ለማየት ሞክረው እቺን አካሉን ቤተክርስቲያንን በመገንባት ሂደት ውስጥ ምን ይመስላል ይሄንን ነው መጠማት እንድንችል ማለት ነው ሶ ትኩረታችን እሱ ነው ትንሽ አንድ የመጽሐፍ ቅዱስ ክፍል መነሻ እንዲሆነን እንድናነብ ጠይቃችኋለሁ ከዛ ግን የተለያየ ሰሞኑን ስንማር እንዳያችሁት የተለያየ የመጽሐፍ ቅዱስ ክፍሎች እያመጣን ትንሽ ዴቨሎፕ ለናረጋውን ሞክራለን የመንፈስ ቅዱስ ሥራዎች የጸጋ ስጦታ ማለት ነው አካሉን በመገንባት ሂደት ውስጥ ያተኮረ ትምህርት ነው የምንማረው ከተለያየ ቦታዎች ለመጥቀስ እንሞክራለን ግን እንደ መነሻ እንዲሆነን አንደኛ ቆሮንቶስ መልእክት ምዕራፍ 12 ከቁጥር 4 ጀምሮ እስከ ቁጥር 11 ድረስ ያለውን በማንበብ እንድንጀምር ጠይቃችኋለሁ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ እስከ ቁጥር 11 እናነብና መሰረታዊ የሆኑ ነገሮችን ነው ለመከለስን መንወከረው በጣም መሰረታዊ የሆኑ ነገሮችን ለማየት እንሞክራለን አንዳንድ መርሆችን ለማስቀመጥ እንሞክራለሁ እንደ እግዚአብሔር ቃል ማለት ነውና ካገኛችሁት ቆም ብለን እናነብና ጸልየን ወደ ትምህርታችን እንሄዳለን ማለት ነው ጌታ ይመስገን ይህ የእግዚአብሔር ቃል ነው አንደኛ ቆሮንቶስ 12 4 እስከ 11 የጸጋም ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው አገልግሎትም ልዩ ልዩ ነው ጌታም አንድ ነው አሰራርም ልዩ ልዩ ነው ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጣዋል ለአንዱ ጥበብን መናገር በመንፈስ ይሰጣዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጣዋል ለአንዱም በዚያው መንፈስ እምነት ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ታምራትን ማድረግ ለአንዱም ትንቢትን መናገር ለአንዱም መናፍስትን መለየት ለአንዱም በልዩ አይነት ልሳን መናገር ለአንዱም በልሳኖች የተነገረውን መተርጎም ይሰጣዋል ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል እንጸልይ መንፈስ ድካማችንን ያግዛል ተብሎ ተጽፏል በቃለ ጌታ ሆይ እና በመካከላችን ከድካማችን በላይ በሆነ ጉልበትና ኃይል እንድትገለጥ እንጸልያለን በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር ተብሎ የተጻፈውን ቃል በጣም እናምናለን በራሳችን ኃይል በራሳችን ጥበብ በራሳችን ዕውቀት በራሳችን ማንነት በራሳችን ችሎታ አቤቱ ጌታ እግዚአብሔር ሆይ ሕይወትን መኖር አንፈልግም አገልግሎትን ማገልገል አንፈልግም ያለ መንፈስ ባዶ ነን ጌታ እግዚአብሔር ሆይ እና መንፈስ በክብርና በኃይል በመካከላችን የሚሰራበት ዘመን እንዲሆን እጸልያለሁ ጌታ ሆይ እጆችን በመጫኔ ባንተ ውስጥ ያንን የተቀበልከውን የጸጋ ስጦታ እንድታነሳሳ እንድታቀጣጥል አሳስባለሁ እንዳለው ቅዱስ ጳውሎስ የተሰጠንን የጸጋ ስጦታ የምናነሳሳበት ምሽት እንዲሆንልን ጸልያለሁ በእያንዳንዳችን ላይ የአገልግሎትና በጸጋ የመሄድን ጉልበትና ኃይል በመንፈስ ቅዱስ ኃይል እንድትሰጠን እንጸልያለን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን ትንሽ ቶሎ እያልን አንዳንድ ዋና ዋና ሀሳቦችን ልሰጣችሁ ሞክራለሁ ማስታወሻ የምትይዙ ሰዎች አላችሁ በጣም ጥሩ ነው ለሌላ ጊዜ ሪቫይዝ ለማድረግ ይመቻችኋል በመጀመሪያ ደረጃ ስለ ጸጋ ስጦታዎች ስለ መንፈሳዊ ስጦታዎች በጣም ከመነጋገራችን በፊት አንድ ነገር በጣም ሳሰላስል ነበር እሱም በፊታችሁ አቀርባለሁ እና ቁጭ ብላችሁ አስባችሁት እንደሆነ ከእግዚአብሔር ዋና ዋና ባህሪያት መካከል አንዱ እግዚአብሔር ሰጪ አምላክ ነው። እግዚአብሔር ይሰጣል በቃ። ማንን በለው እግዚአብሔር ቢባል እግዚአብሔር ለጋስ ሰጪ አምላክ ነው። በሁሉ ነገር ጸጋ ስጦታ ብቻ ሳይሆን በሁሉ ነገር እግዚአብሔር ሰጪ አምላክ ነው። በእኛ ጋር አሁን አመሰግናለሁ ወይ ደሞ ታንክ ዩ ምናምን የሚባሉ ነገሮች ከመምጣታቸው በፊት በጣም ትልቁ ለሰዎች ለዋሉልን ሁለታ ምን ነገራቸው ነገር እግዚአብሔር ይስጥልኝ ነው። በጣም ትክክል ነው። እግዚአብሔር ሰጪ ነው። እና አንድናት እንደውም ማረሳቸው አንድ ጊዜ አንድ ትልቅ ፕሮግራም ላይ ትልቅ ክሩሴድ ላይ ሲመሰክሩ እግዚአብሔር በልጆቻቸው ህይወት በልጅ ልጆቻቸው ህይወት በሳቸውም ህይወት በእድሜ የገፉናት ናቸውና በዘመናቸው ሁሉ እግዚአብሔር የሰጣቸውን ቆጥረው ተናግረው በቃኔ በቃ መውረድ ነበረባቸው ሰዎች ይነግሯቸው ነበር በቃ ሰዓት አለፈ ምናም ሲሏቸው በቃኔ በፊታቸው የቆምኩት በቃ ባጭሩ ይሄን እግዚአብሔርን በቃ እግዚአብሔር ይስጥልኝ በሉልኝ ምናምናሉ። እና እግዚአብሔር በቃ በሰጪ አምላክ ነው። እግዚአብሔር ይስጥልኝ ብንለውም እሱ ራሱ እግዚአብሔር ነው። ሰጪ በቃ የሁሉ ነገር ሰጪ አልቲሜትሊ እግዚአብሔር ነው። ቅዱስ መጽሐፍ እንደሚነግረን ያዕቆብ ምዕራፍ 1 ቁጥር 17 ላይ ሐዋርያው ቅዱስ ያዕቆብ ሲነግረን በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው ይላል። በቃ እግዚአብሔር ሰጪ አምላክ ነው። መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። እግዚአብሔር ሰጪ አምላክ ነው። እግዚአብሔር ለጋስ አምላክ ነው። በመስጠት ነው የሚያኖረን። መልካም ነገሮችን በሙሉ ፍጹም በረከቶችን በሙሉ በመስጠት የታወቀ አምላክ ነው። እግዚአብሔር ሰጪ አምላክ ነው። አክቹዋሊ አንደኛ ቆሮንቶስ ምዕራፍ 4 ይሄ ከአገልግሎት ጋራም በጣም የተያያዘ ነው። ከጸጋ ስጦታ ጋራ በጣም የተያያዘ ነው። በሐዋርያቶቻቸው በአገልጋዮቻቸው በአስተማሪዎቻቸው በጣም ይኮሩ የነበሩ የራሳቸው የሆኑ ይመስል ራሳቸው ፕሮዲዩስ ያደረጓቸው ይመስል ቆሮንቶሳውያን በጣም ይኮሩና ይመኩ ስለነበረ ለምንድን ነው የምትኮሩት ይላቸዋል። ለምንድን ነው የምትኮሩት? ያልተቀበልከው ምን አለህ? የተቀበለ ከሆንክስ እንዳልተቀበልህ የምትመካ ስለምንድን ነው ይላል። ያልተቀበልከው ምን አለ? ሁሉ የእናንተ ነው ይላቸዋል። ሁሉ የሰጣችሁ ደግሞ እግዚአብሔር ነው። ሐዋርያቶቻቸውን አገልጋዮቻቸውን ጸጋ ስጦታዎቻቸውን የሰጣቸው እግዚአብሔር ስለሆነ ልትመኩበት አትችሉም። ስጦታ አያኮራም። በጣም ያስመሰግናል እንጂ አያኮራም። ዝም ብላችሁ አስቡት። በስጦታ የተገኘ ነገር ደስ ይላል፣ ሰጪውንም እናመሰግናለን እንጂ እኔ በጣም አስደናቂ ሰው እንደሆንኩ አይናገርም። የሰጠኝ አስደናቂ እንደሆነ ብቻ ነው የሚናገረው። የተቀበለ ሰው አይመካም፣ ሰጪው እግዚአብሔር ስለሆነ ይሄ ነው። ሶ እግዚአብሔር ሰጪ ለጋስ አምላክ ነው። ፍጥረት ዓለሙን በሙሉ ይሰጠዋል። ስለ ስጦታ ስናስብ መጀመሪያ ያለብን ፍጥረት ዓለሙን በሙሉ ይሰጠዋል፣ ያንበሸብሸዋል። ሰጪ አምላክ ይመግባል ፍጥረቱን። ማቴዎስ ወንጌል ምዕራፍ 5 ማቴዎስን እየተማርን ስለሆነ ያየነው ቁጥር 44 እስከ 45 እኔ ግን እላችኋለሁ አለ ጌታ ኢየሱስ ጠላቶቻችሁን ውደዱ የሚለውን ትምህርት ሲያስተምር ማቴዎስ ወንጌል ምዕራፍ 5 44 ጀምሮ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁን መልካም አድርጉ። ልክ እንደ ማን? እንደ እግዚአብሔር ማለት ነው። ስለሚያሳድዷችሁም ጸልዩ ይልና እርሱ እግዚአብሔር አባታችሁ እሱን እንድትመስሉ ማለት ነው። በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። በቃ እግዚአብሔር ለካ ዝናቡን የሚያዘንበው እሱ ነው፣ ፀሐይን የሚሰጠን እሱ ነው። ፍጥረት ዓለሙን በሙሉ እየመገበ የጸጋ ሁሉ አምላክ ሳይመርጥ ይመግባል። አይገርማችሁ? እኛ ብንሆን እኮ የዝናብና የፀሐይ ሰጪ ቆጣሪውም ትልቅ ሳይሆን አይቀርም ለማስከፈል። ሰፈር ሰፈርም ሳንመርጥ አንቀርም። እግዚአብሔር ሰፈር ሳይመርጥ በቸርነቱ ፍጥረቱን ይመግበዋል፣ ያሳድገዋል። እና እግዚአብሔር በቃ ሰጪ ነው። በሕይወታችንም በእያንዳንዳችን ሕይወት ውስጥ እግዚአብሔር ሰጪ አምላክ ነው። ከእግዚአብሔር እጅ ስትቀበሉ የምትኖሩ ስንቶች ናቸው? ተቀባይ አይደል? በጣም ሁሉ ነገራችን ከምንተነፍሰው አየር አንስቶ እየሰጠን እኮ ነው። አሁን ራሱ እግዚአብሔር እየሰጠን ከምንተነፍሰው አየር፣ ጤንነታችን፣ ትዳራችን፣ ልጆቻችን፣ የምንበላው፣ የምንጠጣው፣ ወሬቨር ኢት ኢዝ መንፈሳዊው፣ ቁሳዊው ጠቅላላ የእግዚአብሔር ስጦታ ነው። ህይወታችን ራሱ የእግዚአብሔር ስጦታ ናት። ሲፈልግ ያኖራታል፣ ሲፈልግ ደግሞ ይሰበስባታል። እድሜ ቀን የእግዚአብሔር ስጦታ ናት። ይቺ ናት ጌታ የሰራት ቀን አይደል መጽሐፍ ቅዱስ? እያንዳንዷን ቀን እኮ እየሰራ ነው የሚሰጠን። ስጦታ ናት። እያንዳንዷ ቀን ስጦታ ናት። አንዳንዶቻችን አውቀን ተመስገን እንላለን። አንዳንዶቻችሁ ተመስገን ካላላችሁ ምን እንደምትሉ አላውቅም። ወደፊት ስታገኙት አንተ ነበርክ እንዴ ስትሰጠኝ የነበረው ምናምን ከማለት እግዚአብሔር ይጠብቃችሁ። ሰጪ አምላክ ነው። ሶ ሁሉ ነገራችን የእግዚአብሔር ስጦታ ነው። ከጸጋ ስጦታዎች ከመጀመራችን በፊት ሁሉ ነገራችሁ የእግዚአብሔር ስጦታ ነው። እግዚአብሔር የሰጣችሁ ታለንት የእግዚአብሔር ስጦታ ነው። ለአንዳንዶቻችሁ እውቀትን ሰጥቷችኋል፣ ጥበብን ሰጥቷችኋል። አሚን። የተፈጥሮ ችሎታዎቻችን ማለት ነው። ከየት አገኙት ሰዎች? እኔ አሁን ለአንዳንድ ጊዜ የተሰጠው ውድድር ሲባል ደስ ይለኛል። ተሰጠዎ ነው። ተሰጠዎ ማለት የተሰጠ ማለት ነው። ሰው እንዳትቀይሩት ወደፊትም በቴሌቪዥን ምናምን አደራችሁን። ይሄ መንፈሳዊ ነው እንዴ ብለን እንዳንተ። ተሰጠዎ ነው። የተሰጠን ድምፅ ተሰጠዎ ነው። ለምን ትጠቀሙበታላችሁ ነው እንጂ ተሰጠዎ ነው። ድምፅ ተሰጠዎ ነው። ሙዚቃ ተሰጠዎ ነው። ማስተዳደር ተሰጠዎ ነው። ለአንዳንዶቻችሁ ኤክስትራኦርዲነሪ የሆኑ ስጦታዎች ሰጥቷችኋል። አርት ላይ፣ ሙዚቃ ላይ፣ ድምፅ ላይ፣ አርትሜቲክ ላይ፣ ማቴማቲክስ ላይ እግዚአብሔር ይሰጣል። አብሶሉትሊ እኛም ኬት አመጣ ነው። በቃ እግዚአብሔር ነው አሰጩ፣ የእውቀቱ ሁሉ ባለቤት የሆነ እግዚአብሔር። አንድ ጊዜ ቤተ መቅደሱ ሲሰራ በጣም ብዙ ሰዎችን እግዚአብሔር አስነስቶ ነበር። በጣም ብዙ ሰዎች እና አንዳንዱ አያስደንቅም፣ ካህናቱ ምናምን ኦፍኮርስ እግዚአብሔርን የሚያስነሳቸው መንፈሳውያን ናቸው። እና የተለዩ አናጺዎችን አስነስቻሉ እንዳለ ሰምታችኋል። ባስሌል የሚባልና ጓደኞቹን በወርቅ ላይ በብር ላይ በቅርጻ ቅርጽ ላይ እንዲቀራርጽ ማለት ነው ጠርቼዋለሁ ይላል። ምን ችሎታ ልትሰጠው ሲባል እኛ ትንቢት ብቻ ነው የምናውቀው ስጦታ፣ ቅርጽ እንዲቀርጽ ወርቁን ብሩን ምናምን እንጨታ ድንጋዩ ምናምን እንዲቀርጽ። ሰው እግዚአብሔር የተፈጥሮ ታለንቶቻችንም ሁሉ ስጦታና ባለቤት እግዚአብሔር ነው። ይሄን ሰው ሁሉ ቢያውቅ በጣም ጥሩ ነበር፣ ግን እዚህ አዳራሽ የተገኘ ነው ደግሞ ማወቅ አለብን። ሰው ሁሉ ቢያውቅ በጣም ጥሩ ነው፣ ምክንያቱም በጣም አብዛኛው ሰው የተሰጠውን ስጦታ አቢዩዝ እያደረገ ነው የሚኖሩ፣ ለሌላ ዓላማ ነው የሚጠቀምበት። ግን የሁሉ ነገር ሰጪ እግዚአብሔር ነው። እግዚአብሔር ሰጪ አምላክ ነው። እግዚአብሔር ሰጪ አምላክ ነው። ናው ወደ ጸጋ ስጦታዎች ከመሄዳችን በፊት ከስጦታዎች ሁሉ በላይ ግን ትልቁ ስጦታ ደግሞ ክርስቶስ ኢየሱስና በእርሱ ያገኘ ነው የዘላለም ህይወት ነው። እግዚአብሔር ብዙ ነገር ሰጥቶናል። እግዚአብሔር አብልቶናል። እግዚአብሔር አጥቶናል። እግዚአብሔር አልብሶናል። እግዚአብሔር የጸጋ ስጦታ ይሰጠናል። ዛሬ እንደምናየው እግዚአብሔር ታለንት ሰጥቶናል። እግዚአብሔር ችሎታ ሰጥቶናል። እግዚአብሔር ብቃት ሰጥቶናል። እግዚአብሔር ተሰጥኦ ሰጥቶናል። ግን የሰው ልጆች ሁሉ ታላቁ ስጦታ ጌታችን ኢየሱስ ክርስቶስ እግዚአብሔር የሰጠው ታላቁ ስጦታ ቅዱስ መጽሐፍ እንደሚነግረን ይሄ በጣም ትልቅ ፋውንዴሽን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ የመጨረሻው ጥግ ማለት ነው። ታላቁ ስጦታ ያልነው ለዚህ ነው። ታላቁ ስጦታ ኢየሱስ ክርስቶስ ነው። እግዚአብሔር የሰጠውን ስጦታ ሁሉ መጨረሻ ማነጻጸሪያው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን አንድያ ልጁን እስኪሰጥ ድረስ እስከ መጨረሻው ጥግ ድረስ ወዶናል። ኢየሱስ ክርስቶስ የእግዚአብሔር ስጦታ የሰጠን የዘላለም ህይወት ዓለምን በሙሉ የወደደበት ስጦታ ኢየሱስ። ከዚህ የተነሳ የተቀበልነውን የዘላለም ህይወት መጽሐፍ ቅዱስ ሮሜ ምዕራፍ 6 ቁጥር 23 ላይ ሮሜ ምዕራፍ 6 ቁጥር 23 የኃጢአት ደሞዝ ሞት ነውና ይላል። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ካሪዝማ የሚለውን ቃል ነው የተጠቀመው ጳውሎስ። ልክ እኛ ዛሬ አሁን ስለ ካሪዝማቲክ ጊፍት ሳር ምንትንምና ስለ ካሪዝማዊ ስጦታዎች ካሪዝማ የሚለውን ቃል ተጠቅመው ጳውሎስ የኃጢአት ደሞዝ ሞት ነውና የእግዚአብሔር ካሪዝማ ካሪዝማቲክ ጊፍት የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው። ሶ የጸጋ ስጦታ የሚጀምረው ትንቢት ከመናገር አይደለም፣ የዘላለም ህይወት ከማግኘት ነው። ትልቁ የጸጋ ስጦታችን ያገኘ ነው የዘላለም ህይወት። በጣም ብዙ ሰዎች ሊስን ወገኖቼ፣ እግዚአብሔር ሲያስነሳችሁ እንትን እንዳትሆኑ እንድትጠነቀቁ፣ በጣም ብዙ ሰዎች እግዚአብሔር በሰጣቸው በሌሎች የጸጋ ስጦታዎች ዋናውን የጸጋ ስጦታችን ሊሉታል። ራሳቸውን እንደ ነቢይ፣ ራሳቸውን እንደ አስተማሪ፣ ራሳቸውን እንደ አገልጋይ፣ ራሳቸውን እንደሆነ ነገር ይቆጥሩና ከክርስትና ህይወታቸው በላይ በጣም ያከብሩታል ሌላውን ስጦታ። ቅርንጫፍ ስጦታ ነው። ትንቢት መናገር ቅርንጫፍ ስጦታ ነው። ፈውስ ቅርንጫፍ ስጦታ ነው። ሌላው የጸጋ ስጦታ ሁሉ ቅርንጫፍ የጸጋ ስጦታ ነው። ዋናው የጸጋ ስጦታችን የዘላለም ህይወት እግዚአብሔር በክርስቶስ ኢየሱስ የሰጠን ይሄ ነው። ከዚህ ነው የሚጀምረው የጸጋ ስጦታ ይለዋል። እኔ እኮ የጸጋ ስጦታ የለኝም የሚል ክርስቲያን ትክክል አይደለም። እግዚአብሔር በክርስቶስ ከማዳን በላይ ምን ጸጋ ይስጠን? ሳልቬሽን ኢዝ ዘ ግሬተስት ካሪዝማቲክ ጊፍት እግዚአብሔር የሰጠው ይሄ ነው። ከዚህ በመለሰ ነው ግን የምነጋገረው። እግዚአብሔር ሰጪ ነው፣ የተፈጥሮም ሰጪ ነው፣ የዘላለም ህይወት ሰጪ ነው። ታላቁ ስጦታችን ክርስቶስ ነው፣ የዘላለም ህይወት ነው። ግን ከዚህ በመለስም እግዚአብሔር ዝም ብሎ ስጦታውን አትረፍርፎ ይሰጠናል። ትናንት ሮቢ እንዳስተማረ እያትረፈረፈ የዘላለም ህይወት ሰጠን። ከዛ በኋላ ስጦታ ይቀጥላል፣ ዝም ብሎ ያትረፈርፈዋል። አንድ ቃል በጣም ልቤን ነካኝ ዛሬ ጠዋት። ኤፌሶን 1:8 ላይ ኤፌሶን ስንማር አይተነዋል ግን ጸጋውን በጥበብና በአእምሮ ሁሉ አበዛልን ይላል። ጸጋውን በጥበብና በአእምሮ ሁሉ አበዛልን አበዛልን። ሜይ ቢ አንዳንድ እንግሊሽ ትራንስሌሽን ሳይታችሁ እንደሆነ ላቪሽ ሂ ላቪሽ ዳስ ነው። ላቪሽ ምንድን ነው? ላቪሽ የሆነ ድግስ ነበር ሲባል ምንድን ነው? ተትረፈረፈ ነው። በቃ ድግሱ ጓሮው፣ ግቢው፣ እንትኑ መውጫ መግቢያው ጠቅላላ እጥረት አልነበረም ማለት እጥረት። እሱ ቃል ነው ቃሉ። በቃ እሱ እግዚአብሔር እኮ የዘላለም ህይወት ሰጠን፣ አዳንን፣ በክርስቶስ መረጠን ምናምን ይልና በቃ ጸጋውን ዝም ብሎ ላብሽ አትረፈረፈልን። በብዙ ጸጋ አትረፈረፈን። እግዚአብሔር የተመሰገነ ይሁን። ይቀጥላል። የዘላለም ህይወት አገኘ አንድ ሰው በመንፈስ ቅዱስ ዳግም በመወለድ በመንፈስ መወለድ እንለዋለን። ዘን ለኃይል ለማገልገል ለእግዚአብሔር ለመኖር እግዚአብሔር በመንፈስ ቅዱስ ያስታጥቀዋል፣ በመንፈስ ያጠምቀዋል፣ በመንፈስ ይሞላዋል። ይሄ ነው ያየነው እስከ ትላንትና ድረስ። ከዚያ በኋላስ እግዚአብሔር ደግሞ በመንፈስ ቅዱስ አማካኝነት የተለየ የጸጋ ስጦታ ይሰጠውና ለአካሉ ለቤተ ክርስቲያን መገንባት ምክንያት ያደርገዋል። ዚስ ኢዝ ዘ ማስተር ፕላን። በቃ ይሄ ነው እያገለገለ አካሉን ቤተ ክርስቲያንን እንዲገነባ እንድትገነባ አካሉ ውስጥ ጸጋን ሰጥቶ የአካሉ ገንቢ ያደርጋቸዋል ነው። እግዚአብሔር ስጦታውን ያንበሸበሸልን በጸጋ ስጦታ ነው። ያንዳንዳችንን ጸጋ ስጦታ ሰጥቶ አካሉን እንድንገነባ ያረጋል። መጀመሪያ ስለ ጸጋ ስጦታ ከመይታችን በፊት ያካሉ መገንባት ስለሆነ ዋና ትኩረታችን ትንሽ ስለ አካሉ እንነጋገር። መጀመሪያ ስለ ቤተ ክርስቲያን ስለ አካሉ ትንሽ ነገር ልንገራችሁ። መታቆት ነገር ነው። ቤተ ክርስቲያን ለእናንተ እንዴት አርግ ያስተምራሉ? ቤተ ክርስቲያን ህንጻ አይደለችም ሲባል ብዙ ጊዜ ሰምታችሁ እንደሆነ እንኳንም አልሆነች በጣም ትልልቅ ቤተ ክርስቲያኖችና ሚጢጢዬ እንኖር ነበር። በእንትን ቢለካ በፕላስቲክ ነው የኖር ነው ብዙዎቻችን። ፕላስቲኩ ቢሆን ኖሮ ቤተ ክርስቲያን ለማለት አያስደፍርም። ቤተ ክርስቲያን ህንጻ አይደለም። የቤተ ክርስቲያን መሰብሰቢያ ህንጻ አለ። ቤተ ክርስቲያን የምትሰበሰብበት ህንጻ አለ። የእኛ ቤተሰብ አሁን የእኛ ቤት አይደለም። ቤተሰባችን የሚኖርበት ቤት ነው። ቤተ ክርስቲያንም ልክ እንደዛ ናት። ህንጻ አይደለችም፣ ፕሮግራም አይደለችም፣ ኮንፈረንስ አይደለችም። ልክ እንደዚህ ከዛ በላይ ናት ቤተ ክርስቲያን። ቤተ ክርስቲያን ድርጅት አይደለችም። ዲኖሚኔሽናል ነገር አይደለችም። ዲኖሚኔሽን ፈጥረን ነው እንጂ ቤተ ክርስቲያን ሌላ ናት። ምንድን ናት ቤተ ክርስቲያን ያላችሁ እንደሆነ የእውነተኛ ዳግም የተወለዱ አማኞች ስብስብ ማለት ነው። ክርታ ስለ ኤሌመንተሪ ስላደረኩባችሁ ቤዚክ ነገር መማራችን በጣም ጥሩ ነው። ቤተ ክርስቲያን ምንድን ናት? በክርስቶስ ኢየሱስ ተወልደው የእግዚአብሔር ልጆች በመሆን ቤተሰቦች የሆኑ ማለት ነው። የእግዚአብሔር ቤተሰብ ናት። ቅዱስ መጽሐፍ የሚያስተምረን ይሄ ነው። የእግዚአብሔር ቤተሰብ ናት። ወደ ፋሚሊ ብዙ ጊዜ ቤተ ክርስቲያን የሚለው ቃል ቤት ስላለው ቤቱ ይመስላችኋል ሰዎች። ቤተሰብም እኮ ቤት አለው። ቤተሰብ እኮ ቤት የሚላለው ቤተሰብ ነው። የሰው ቤት ነው። የእኛ ቤት አይደለም። የእኛ ቤተሰብ የእናንተ ቤተሰብ እኮ ቤታችሁ አይደለም። እንዲህ ነው ቤተሰባችሁ የትም ቢኖር ቤተሰብ ነው። አየር ላይ ብታንጠለጠሉት ቤተሰብ ነው። መስክ ላይ ቢሰበሰብ ቤተሰብ ነው። ሌላ ሀገርና ሌላ ሀገር ብትሆኑ ቤተሰብ ነው። ቤቱ ህንፃው የቤተሰቡ መግቢያ ነው እንጂ ቤተሰቡ ግን ህንፃው አይደለም። ቤተ ክርስቲያንም ህንፃ አይደለችም። ምንድን ናት? የእግዚአብሔር ቤተሰብ፣ የእግዚአብሔር ስብስብ፣ የሰዎች ስብስብ ናት። በአካል የተመሰለችው ለዚህ ነው። ቤተ ክርስቲያን የክርስቶስ አካል ተብላ የተመሰለችበት ምክንያት እንደ ቤተሰብ በክርስቶስ ኢየሱስን አምነው ዳግም ተወልደው የተሰባሰቡ ቤተሰቦች አንድ ላይ የፈጠሯት አካል ናት። በክርስቶስ የተፈጠረች አካል፣ በአካል የተመሰለችው በውስጧ ጌታን የተቀበሉ ቅዱሳን እንደ ብልቶች ናቸው። ቤተ ክርስቲያን የክርስቶስ አካል ናት። እያንዳንዳቸው ክርስቶስ ኢየሱስን ተቀብለው ጸጋን የተቀበሉ ሁሉ ደግሞ የአካል ብልቶች ናቸው። ጥቂት ጥቅሶችን አነብላችኋለሁ። ይህ በጣም ከዚህ በፊት የሚያየናቸው ስለሆኑ ሲምፕል ስለሆኑ ቶሎ አነባችኋለሁ። አንደኛ ቆሮንቶስ ምዕራፍ 12 ቤተክርስቲያን የክርስቶስ አካል ናት። ላይክ ቦዲ ልክ እንደ አካላችን ልክ እንደዚህ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እስከ 14 አካልም አንድ እንደሆነ ብዙ ብልቶችም እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። ስለዚህ አይሁድ ብንሆን የግሪክ ሰዎችም ብንሆን ባሪያዎች ብንሆን የቀድሞ ማንነታችን ማለት ነው ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ለአንድ አካል ግንባታ ተጠምቀናል። ሁላችን አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና። ሶ አካል አለ፣ ብዙ ብልቶች አሉ። ቤተ ክርስቲያን አንድ አካል ናት። ኮምባይንድ ስትደረግ እያንዳንዳችን ደግሞ ክርስቶስን አምነን ዳግም የተወለድን በሙሉ ደግሞ የአካሉ ምኖች ነን፣ ብልቶች ነን፣ የአካል ብልቶች ነን። ልክ እንደ ጆሮ፣ አፍንጫ፣ እግር። በኋላም ጳውሎስ አክቹዋሊ አንደኛ ቆሮንቶስ ምዕራፍ 12ን ብታነቡት የአካልን ሜታፎር ይተነትነዋል ጳውሎስ። ሁሉ አስፈላጊ ነው። እግር እጅ አያስፈልገኝም ልትል አችልም። አይን ጆሮ አያስፈልገኝም ልትል አችልም። ኢንተርዲፔንደንት ሆነው የሚኖሩ የአካል ብልቶች አንድ ላይ የገነቡት ነው አካል ማለት። ቤተ ክርስቲያንም ልክ እንደዚያ ናት። ያንዳንዱ ምእመን፣ ያንዳንዱ ክርስቶስን ያመነ ሁሉ አንድ ላይ ሲጋጠም የተፈጠረች አካል ናት ቤተ ክርስቲያን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 እናንተም የክርስቶስ አካል ናችሁ ይላል። እያንዳንዳችሁም ብልቶች ናችሁ። እያንዳንዱ ሲገጣጠም ነው ሙሉ አካል የምትሆነው ቤተ ክርስቲያን። እያንዳንዱ ሲገጣጠም፣ እያንዳንዱ ክርስቲያን የአካል ብልት ነው። ሌስን ወገኖች፣ ይሄ በጣም መቀስቀስ አለብን። ዲስፋንክሽናል የሆነ እውነተኛ ዳግም የተወለደ ክርስቲያን ሊኖር አይገባም። ዲስፋንክሽናል የሆነ ቦዲ የለንማ። ስራፈት የሆነ የአካል ብልት እንደሌለን ሁሉ ስራፈት የሆነ ሚና የሌለው ሰው በእግዚአብሔር ቤት ውስጥ የለም። እስከ ዛሬ ነግረናችሁ ከሆነ ማሩን። እኛ ነን ዋና አገልጋዮች፣ እናንተ ተራ ምእመናን ናችሁ ያልነው እኛ ነን። መጽሐፍ ቅዱስ ተራ ምእመን የለውም። እግዚአብሔር ተራ ምእመን የለውም። ተራ አካል አላችሁ፣ አካላችሁ ውስጥ ተራ የአካል ብልት አላችሁ። አይን እንኳን ተራ ነው። እንዲያውም ቅዱስ መጽሐፍ እንደሚነግረን ተራ የሚመስሉቱ ደካማ የሚመስሉቱ ይልቁኑ በጣም አስፈላጊ ናቸው። ደካማ የሚመስሉቱ ማናቸው ውስጥ የተሰወሩ? እንደውም አሁን አደባባይ ላይ የሚወጡት በጣም ያን ያህል በጣም ኢምፖርታንት አይደሉም። ኮራ ካሉ መንገር በጣም ጥሩ ነው። ውስጥ ያለ አንድ ነገር ሲበጠስ ሁሉ ነገር ያበቃል። ውስጥ ያለ አደባባይ ያልወጣ የአደባባዮቹ አይን፣ አፍንጫ፣ ጆሮ ተርፍ ኢምፖርታንት፣ እጅ በጣም ኢምፖርታንት ነው። ግን ተቆርጦ ልትኖር ትችላለህ። እግዚአብሔር እንዲያውም ማይን ልንደራደር የማይገባቸውን አይነት የአካል ብልቶች ነው ውስጥ የደበቃቸው። ይሄ እዚህ ውስጥ ያለው አሁን ቢነካ ጉድ ነበር። ግንብ ሰርቶ ነው ግንብ አይደል ነው። ሳይንስ ብቻ የምታምኑ ከሆነ እንዴት ኤክስፕሌን እንደምታደርጉት፣ እንዴት ጠንካራውን ብረት እዚህ ጋር ያደርገዋል? ከልሎት ማለት ነው። አንድ ነጭ ነገር አለ ውስጥ ሁሉን ነገር የሚያንቀሳቅስ ሞተር እና በሱ ቀልድ ስለሌለ አይታይም። እዩኝ እዩኝ አይልም። አይንና አፍንጫ ናቸው እዩኝ እዩኝ የሚሉት በቃ መስታወት ላይ ሁሉ ተገትረው። ይልቁንስ ውስጥ ያሉት የተደበቀ ስንት ምዕመን ያለባት ናት ቸርች ማለት። እኛ ወተን የምንፎክረው ብቻ አይደለንም። ግንብ ሰርቶ እግዚአብሔር ልባችን ውስጥ ያለው ስለ ልብ ማወቅ ስለጀመርኩ አሁን እኔ ትንሽየዋ ነገር ጠባ እኮ ነው። እኔ መከራ ውስጥ ገብቼ ነበረው አፍራጣ ስሟን አላውቃት፣ አሁን አውቃታለሁ። ቤተ ክርስቲያን እኮ መታመም የለባትም የአንዳንድ ምዕመናንን ስም ለማወቅ። አሉ እኮ የተሰወሩ እግዚአብሔር የሚጠቀምባቸው የአደባባይ ያልሆኑ። ሶ ኢች ኤንድ ኤቭሪ ዋን ኦፍ አስ ወደዚህ አብዮት ውስጥ እንድንገባ ነው ዛሬ ማነሳሳችሁ። ኢች ኤንድ ኤቭሪ ዋን ኦፍ አስ ሁላችን ተነስተን የእግዚአብሔርን ስራ ካልሰራን፣ ሁላችን በተሰጠን የጸጋ ስጦታ ካላገለገለን ቤተክርስቲያን ጎዶሎ ትሆናለች፣ አንካሳ ትሆናለች። እናንተ ባለማገልገላችሁና ጸጋችሁን ኮንትሪቢዩት ባለማድረጋችሁ ምክንያት የቀረ ነገር አለ ማለት እኮ ነው። ሶ ቤተክርስቲያን አካል ናት። እያንዳንዳችን የአካል ብልቶች ነን። አሕዛብም አይሁድም ብንሆን አንድ አካል አብረን እንድንሆን አብረን እንድንወርስ ኤፌሶን 3 ላይ ቅዱስ ጳውሎስ እንደሚነግረን ሮሜ ምዕራፍ 12 ጥቅስ አበዛባችኋለሁ ዛሬ ምን ማድረግ አይቻልም። ሮሜ ምዕራፍ 12 ቁጥር 3 እስከ 5 ይህማ በጣም 12 3 እስከ 5 እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገረው። ይሄ እኮ ስለ ጸጋ ስጦታ ነው። ባይ ዘ ወይ ፖዝ አድርጉ እዛ ላይ ሳታነቡ በፊት እያንዳንዱ ሰው ይላል ጳውሎስ፣ እያንዳንዱ ምዕመን ያ እግዚአብሔር በሰጠው ጸጋ እንደ እምነቱ መጠን ያካፍል እንጂ ስለ ራሱም ሲያስብ ማሰብ በሚገባው ልክ ያስብ እንጂ ማሰብ ከሚገባው በላይ ግን ስለ ራሱ እንዳያስብ። የዘመናችን ችግር ማሰብ ከሚገባው በላይ እንዳያስብ ምን ማለት ነው? እጅ ከሆነ እኔ እጅ ነኝ ብሎ ማሰብ ማሰብ የሚገባው ነው። ማሰብ ከሚገባው በላይ ማሰብ ማለት ነው። ዋናው እጅ ነው እባክህ። እጅ ባይኖር አካል መጉረስ ይችላል? ጎርሶ መብላት ይችላል? እኔ ነኝ ዋናው። ማሰብ ከሚገባ በላይ ልትጎርስ ትችላለህ። ማን ይውጥልሃል? ቁጭ እኮ ነው የሚለው። ማን ያኝክልሃል? አኛኪው እንዲያውም አይታይም። ማን አቀነባብረ ወደ ውስጥ ያስገባልሃል? ማን ወደ ደም ስሮቹ ይከትልሃል? አይንም ማሰብ የሚገባት ያህል ምን ማለት ነው? እኔ አይን ነኝ፣ በአካል ውስጥ ድርሻዬ ማየት ነው። አቅ ልክ ማሰብ ከሚገባው ማለት ማለት አይን ነው ዋናው። ባላይ እኮ ጉድህ ነበር። ስታይ ውለህ ስታይ ብታድር እግር ከሌለ ማን ይሄድልሃል? ወዳየኸው ነገር ያየኸውን ብርቱካን ማን ይቀጥፍልሃል? እግዚአብሔር አስተሳስሮናል ወገኖች። በጣም አሁን እኛ በቤተ ክርስቲያን ልክ እንደዛ እኮ ነው። አሁን እኔ አስተምራለሁ የእግዚአብሔርን ቃል፣ እግዚአብሔር በሰጠኝ ጸጋ በቃ አለቀ። ዋናው ትምህርት ነው አሉ የእኔ ዘመዶች እንደዛ የሚሉ ዋናው ትምህርት ነው። ትምህርት ባይኖር ቸርች አትኖርም ነበር። ዝም ብለን እናስተምር። ወርሽፕም ልክ እንደዛ ዋናው ወርሽፕ ነው። ጀስቲፋይ ሁሉ ያደርጋሉ እነሱማ። ስብከት ይቀጥላል። በሰማይ ልሳን አለ። ምንድን ነው ያለው? መዝሙር ነው አለት። ዋናው ትንቢት ነው። ዋናው ፈውስ ነው። ዋናው ማሰብ ከሚገባው በላይ ለምን መሰላችሁ? ሉክ ምክንያቱን ተመልከቱ። ጳውሎስ የሚለው በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብልቶች ነን በክርስቶስ አንድ አካል ነን እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን so every one of us አስፈልጊ በእግዚአብሔር ቤት ውስጥ ይሄን እግዚአብሔር እንዴት ነው ያስተሳሰረው this is ይሄን ለማየት ቆሎ እግዚአብሔር እንዴት ነው ያስተሳሰረው በጣም እግዚአብሔር እንዴት ጠቢብ አርክቴክት እንደ እግዚአብሔር የለም የውነት ዓለምን በወላ ስታዩት እንደዛ ነው እኔ ስለ ዓለም ላወራቸው አልችልም ዓለምም እንደዛ ናት እንዴት አርጎ እንዳስተሳሰረው ፍጥረት አንዱን ያንዱ ጥገኛ አርጎ አንዱን ያንዱ ጥገኛ አርጎ እንዴት እንዳስተሳሰረው ያው በፍጥረቱ ስታዩት ይችላልላችሁ ቤተ ክርስቲያን ውስጥ የጸጋ ስጦታን አንዱ ያለው አንዱ እንዳይኖረው አርጎ አስተሳሰረው ልዩ ልዩ ጸጋን በመስጠት think about it ልዩ ልዩ ጸጋን በመስጠት ደግሞ አዳዩ መንፈስ ቅዱስ ነው በነገራችን ላይ 12:7 ላይ አንደኛ ቆሮንቶስ እቺን ብዬ ትንሽ ነገራችሁ አንደኛ ቆሮንቶስ 12:7 ላይ መንፈስ ቅዱስ ነው ራሱ አርኪቴክቱስ ነው ማለት ለዚህ ነው ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ የሚሰጠው ለጋራ ጥቅም ነው ይላል በአዲሱ መደበኛ ትርጉም ያ መንፈስ ራሱ ደግሞ ያካፈለ ይሰጣል ይላል ሶ ያካፈለ የሚሰጠው መንፈስ ቅዱስ ነው እንኳንም እኛ አልሆነን አይነ ብቻ እናረጋት ነበር ቸርች ሁሉ ፈላጊው አይነ ሊሆን ይችላል ምንድነው የምትፈልገው ማየት ምንድነው የምትፈልገው ማየት ምንድነው የምትፈልገው ማየት ምንድነው የምትፈልገው ማየት ሆኖላ 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 ነው ማየትን ይሰጣል መስማትን ይሰጣል ማሽተትን ይሰጣል መሄድን ይሰጣል እና የሚያየው እንትኑ ያስፈልጋል አይ ነው በልሳን የሚናገረው ተርጓሚው ያስፈልጋል አስተማሪው እንትኑ የሚያደርገው ያስፈልጋል ፈውስ እንትኑ የሚያደርገው እንትኑ የሚያደርገው እንደዚህ አርጎ አስተሳስራት ምን በማድረግ ልዩ ልዩ ጸጋን በመስጠት አካሉ የምትገነባው እያንዳንዱ የአካል ብልት ጸጋውን አቆ ሲያገለግል ነው በቃ this is it so ነኝ የጸጋ ስጦታዎችን እግዚአብሔር ልዩ ልዩ ጸጋ ስጦታዎችን ሰጥቷል ለአካሉ ብልቶች አላማቸው ምንድነው የአካሉ ብልቶች ያገለግሉ አካል እንዳለ እንዲገነባ ነው ግልጽ ነው እስካሁን so እኔ ያረጋው እግዚአብሔር ለተወሰነ ጊዜ አይደለም እንዳትታለሉ በአንዳንድ አዳዲስ ትምርቶች የቆዩ ናቸው ግን አዳዲስ ሆኖ እዚህ ሀገርም እየመጡ ስለሆነ እግዚአብሔር የጸጋ ስጦታን ለተወሰነ ፔሪዮድ ነው የሰጠው በየዓለም ነው ማላም ነው ማሙሻ ስለሆንኩ ሳይሆን ማላም ነው ቅዱስ መጽሐፍ ያስተምረናል በየዓለም ነው ቤተክርስቲያን አካል እስከቀጠለ ድረስ ያካል ብልቶች ይከተላሉ እጄን ለትንሽ ጊዜ አልሰጠኝም ህይወቴ እስኪያልፍ ድረስ እጄ አለ እግሬም አለ የሆነ ጊዜ ላይ ሄደው 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 አገልግሎታቸውን የሚጨርሱ ያካል ብልቶች እንደሌሉ ሁሉ ሄደው 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 ያቆሙ የጸጋ ስጦታዎች የሉም መቀበልና አለመቀበል እንችላለን መታው ይቻላል እግዚአብሔር የእግዚአብሔር መንፈስ ጀንትል ስፒሪት ነው የእግዚአብሔር መንፈስ ጨዋ መንፈስ ነው በግድ የሆነ ነገር አያረግም ለምሳሌ ልሳን መናገር ቆሟል አልፈልግም ኢትስ ኦኬ ለሁሉ ሰው ቆሟል መቆም አለበት መስማት አንፈልግም እንዴት ሆኖ እንዴት አርጎ ነው እግዚአብሔር የሚያቆመው ፈውስን እንዴት አርጎ ነው እግዚአብሔር የሚያቆመው ታምራትን እንዴት እግዚአብሔር እንዴት ያቆመዋል የተወሰኑትን ለጥንቷ ቤተክርስቲያን ያሆኑ ደግሞ እኛ ደግሞ አሁን የሆነ ነገር ስላለን አይ መጽሐፍ ቅዱስ እናነብ አንደኛ ቆሮንቶስ 13 አንድ ገጽ ብትገልጡ እኮ እሱ ነው ፍጹም የሚሆነው ሲመጣ ያን ጊዜ ያቆማሉ ፍጹም የሚሆነው ሲመጣ ያቆማሉ እሺ ምዕራፍ 13 ቁጥር 8 ፍቅር ለዘወትር አይወድቅም ይላል ትንቢት ቢሆን ግን ይሻራል ይላል ልክ ነው ፍቅር ለዘላለም ነው የሚኖረው ትንቢት ግን የማይኖርበት ዘመን አለ ትንቢት የማይኖርበት ዘመን አለ ያ ትንቢት ይቆማል ይቆማል ፊት ለፊቱ እያለ ትንቢት ምን ያደርግልኛል ከገባ በኋላ ራሱ አምላክ ፊቴ ሆኖ ልንገርህ ስለ አምላክ ብለህ ትንቢት እንዴት ትነግረኝ ያው እኛ እኮ አሁን በትንቢት በመግለጥ በትምህርት በስብከት ምን ነግራችሁ እኮ እዩት 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 ነው ከስናዩስ በቃ በቃ ዘውዶቻችንን አውርዶ ታች አርጎ ከመስገድ በስተቀረ ይላል የሰራው ጌታ እግዚአብሔር ያ ይሄው ትንቢት ይቀራል ያ ልሳኖች ቢሆን ይቀራሉ ለክ ነው ልሳን ይቆማል እውቀትም ቢሆን ይሻራል እውቀት ራሱ ይሻራል ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እናገራለንና ፍጹም የሆነ ዋናው ሲመጣ ግን እሺ ከፍለን ነው የምንናገረው ሙሉ ለሙሉ ማቅረብ አይቻልም አሁን እግዚአብሔርን በትንቢትም በስብከትም በምንም ሙሉ ለሙሉ እናቀርባው አንችልም ከፍለን እናቀርባለን ግን ከፍሎ ሳይሆን ፍጹም የሆነው ደግሞ በመካከላችን የሚሆንበት ጊዜ አለ ፍጹም የሆነ ሲመጣ ግን ተከፍሎ የነበረ ይሻራል ይላል ፍጹም የሆነው የሚለው ምንድነው አንዳንድ አብያተ ክርስቲያናት ቤተ እምነቶች ፍጹም የሆነው የሚለው ቅዱስ ቃሉ ተጽፎ የሚያልቀበት ዘመን ነው። ቃሉ ተጽፎ እስከሚያልቀበት ጊዜ ድረስ ቅዱሳት እነኚህ የጸጋ ስጦታዎች ሁሉም ይሰሩ ነበር። አሁን ግን ቃሉ ሙሉ ለሙሉ ተጽፎ ስላለን የዛን ጊዜ ቃሉ ተጽፎ ሲያልቅ አቆመዋል። አይ ዶንት ቲንክ ጳውሎስ መጽሐፍ ቅዱስ እየጻፈ እንደሆነ ኢቭን እያሰበ እንደሆነ ለቆሮንቶስ ደብዳቤ እየጻፈ ነው። እሺ መንፈስ ቅዱስ ነው እንጂ ባይብል ያደረገው ሃስ ኖት ዋት ኢዝ ቲንኪንግ አት ሊስት ይሄ በጣም ግልጽ ነው። አት ሊስት ዲ ኦሪጂናል ኦተር እያልን አይደል ልጆቻችን መከር ይቅርታ አድርጉልኝ ትንሽ ቴዎሎጂካል ስለሆንኩ ዲ ኦሪጂናል ኦተርስ ኢንቴንሽን እያልን አይደል ተማሪዎቻችን መከራ የምናበረው ዋት ኢዝ ዲ ኦሪጂናል ኦተርስ ኢንቴንሽን የጳውሎስ ኢንቴንሽን ባይብል ተጽፎ እስኪያልቅልህ ድረስ ነው። ይሄ በጣም ያስተማርነውን ሄርሚኒውቲክስ ማፍረስ ይባላል። በፍጹም ሊሆን አይችልም። አሁን ልጅ ነን ይላል ጳውሎስ። ልጅ ሆነን እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ እንደሻርኩት አንድ ቀን ሙሉ ስንሆን የልጅነት ጠባያችንን እንተዋለን። አሁን ልጆች ነን፣ በእግዚአብሔር ቤት ውስጥ የምንመላለስ። አንድ ጊዜ ግን ፍጹማን የምንሆንበት ዘመን ይመጣል። ያን ጊዜ እንጥላቸዋለን። ልክ የልጅነታችንን አሰራር፣ የልጅነታችንን አደራረግ፣ የልጅነታችንን አቆጣጠር፣ አስተሳሰብ እንደተው ነው የምንተውበት ዘመን ይመጣል። ያ ዘመን ግን የመጽሐፍት ጥራዝ ተሰባስበው ማለቅ አይመስለኝም። ዛሬስ መቼ ነው የሚመስልህ ያላችሁ እንደሆነ ዛሬስ በመስተዋት በድንግዝግዝ እንደምናይነን ይላል። አሁን በዚያን ጊዜ ግን ፊት ለፊት እናያለን። ባይብል ተጽፎ ሲያልቅ ነው ፊት ለፊት የምናየው ኮምፕሊትሊ። This just doesn't make sense to me. አሁን በድንግዝግዝ እናያለን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። What is he talking about? Perfect የሆነው ሲመጣ ነው። ክርስቶስ ሲመጣ ሙሉ ስንሆን፣ ፍጹማን ስንሆን፣ ከልጅነት ስንወጣ፣ ፐርፌክትድ ሆነን ስንሰራ ያን ጊዜ ያቆማል። እስከዚያ ድረስ ግን ለዘላለም የተሰጡ ቤተክርስቲያንን እስከ ወዲያኛው እንዲያሻግሩ የተሰጡ የአካል ብልቶች ስራቸው መቆሚያ እንደሌለው፣ ጸጋ ስጦታዎች ስራቸው መቆሚያ የለም። በምርጫ ማቆም ግን እንችላለን። ይሄ ነው እምነቴ ባጭሩ። ስለ ጸጋ ስጦታዎች ትንሽ ስለ ጸጋ ይሄ አፔንዲክስ ነው። ስለ ጸጋ ስጦታዎች ትንሽ የጸጋ ስጦታዎች መንፈስ ቅዱስ ለአካሉ ግንባታ ሲል ቅድም እንዳልነው ለእያንዳንዱ አማኝ የሚሰጠው ዴፊኒሽን ከፈለጋችሁ ከተፈጥሮ ችሎታ በላይ የሆነ ብቃት ማለት ነው። የጸጋ ስጦታ ማለት ምን ማለት ነው? መንፈስ ቅዱስ ለአካሉ መገንባት ሲል ለአካሉ ግንባታ ሲል ለእያንዳንዱ አማኝ ክርስቲያን የሚሰጠው ከተፈጥሮ ችሎታ በላይ የሆነ ብቃት ማለት ነው። የተፈጥሮ ችሎታዎችም ያስፈልጋሉ ቤተክርስቲያን ውስጥ ባይዘወይ። ለምን? የእግዚአብሔር ስጦታ ናቸዋ። አካውንቲንግ ሙያ ቢኖራችሁ ለቸርች ያስፈልጋል። ለምን? የእግዚአብሔር ስጦታ ነዋ። እኛ አሁን እኮ አያስፈልግም እያለን አይደለም። የማኔጅመንት ሙያ ቢኖራችሁ ለቸርች ግንባታ በጣም ያስፈልጋል። እነኚህ ግን የጸጋ ስጦታ የምንላቸው ግን በተፈጥሮ እውቀት ያዳበርናቸው ሳይሆን ከተፈጥሮ ችሎታችን በላይ የሆነ ብቃት። እኔ ብዙ ጊዜ ስለመሰከርኩ አላደክማችሁም፣ ግን በልጅነት የሳድግ ዋና ችግሬ አለመናገር ነበር። believe it or not ሰው አያምነኝም፣ እናቴ ታምነኛለች። እኔ ጌታ ኢየሱስን ስቀበል ነው አቀላጥፌ መናገር የጀመርኩት። እና የንግግር ችሎታ ከልጅነት ጀምሮ ተምረህ ነው? እኔ ከአሌክሳንድሪያ አይደለሁ። የንግግር ችሎታ ኦራቶሪ አልተማርኩ። በጣም ብዙ ያልተማርኳቸው ነገሮች እግዚአብሔር ሲያደርግ በሕይወቴ አይቻለሁ። ሶ አይ ካኖት ዲናይ። በተፈጥሮ ችሎታችን የምናደርገው ጥሩ ነው መጥፎ ነው? ጥሩ ነው። የጸጋ ስጦታ ነው? የእግዚአብሔር የተፈጥሮ ስጦታ ነው። ዚዝ አር ናቹራል ጊፍትስ፣ ዚዝ አር ናቹራል ታለንትስ። የጸጋ ስጦታዎች ግን ከዚህ በላይ ናቸው። ኤክስፔክት እንድናደርግ እኮ ነው የማነሳሳቸው። ከተፈጥሮ ችሎታዬ በላይ ሊሰራ የሚችል አምላክ አለ። ከተፈጥሮ ችሎታችን በላይ የሆነ ልዕለ ተፈጥሯዊ የሆኑ ሱፐርናቹራል የሆኑ ብቃቶች ማለት ነው። ትንሽ መጀመሪያ ስለ ምንነታቸው ምንድን ናቸው የጸጋ ስጦታዎች? ስለ ጸጋ ስጦታዎች ምንነት ብዙ በዝርዝር መናገር በጣም ያስቸግራል በዚህ ትንሽ ጊዜ። ግን አንድ ሶስት ነገሮችን አነሳላችኋለሁ ስለ ምንነታቸው። የጸጋ ስጦታዎች በመጀመሪያ ደረጃ ኦሪጂኑ ግሪክ ነው፣ ግን የዕለቱ የምንጠቀምበት ቃል ስለሆነ በጣም እናውቀዋለን ብዬ አስባለሁ። በአማርኛም እንተነትናለን። ግሪክ ማወቅ ያለባችሁ መጽሐፍ ቅዱስ ለማወቅ የግድ። እኔም ብዙ አላውቅም፣ ግን የጸጋ ስጦታዎች ምንድን ናቸው? ካሪዝማዊ ናቸው። ካሪዝማዊ ናቸው። ካሪዝማቲክ ናቸው። ምን ማለት ነው? እኛ በአማርኛ በጣም ታድለናል፣ በጥሩ ስለተተረጎመ የጸጋ ስጦታ እያለን የሚተረጎመ የጸጋ ስጦታ በጣም በብዙ ትራንስሌሽንስ ይሄ የለም። ካሪዝማ ግን መተርጎም ያለበት ልክ አማርኛው እንደተተረጎመው ነው። የጸጋ ስጦታ በብዙ ቦታ ላይ ስፒሪቹዋል ጊፍትስ፣ ስፒሪቹዋል ጊፍትስ፣ ስፒሪቹዋል ጊፍትስ ብቻ ነው። ጥሩ ነው፣ ግን ትንሽ ይቀረዋል። በትክክል ይተርጎም ከተባለ የጸጋ ስጦታ ነው። የጸጋ ስጦታዎች ምንድን ናቸው? ስጦታዎች ናቸው። ስጦታዎች ናቸው። ሶ ካሪዝማዊ የምንለው ይሄ ነው። ስጦታዎች ናቸው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ስጦታዎች ናቸው። ምዕራፍ 12 ቁጥር 4 የጸጋም ስጦታ ልዩ ልዩ ነው ይላል። የጸጋም ስጦታ ግሬስ ጊፍትስ ማለት ብርቅ ነው። እንደዚህ በጣም ያነሳው በጣም በቃ በተነሱ በቦታ ሁሉ ካሪዝማ አለ። ካሪዝማ በነጠላ ሲሆን ካሪዝማ ብዙ ሲሆኑ ካሪዝማታ ብዙ ማለት ነው። የጸጋ ስጦታዎች ማለት ነው። ምንድናቸው ጸጋ የጸጋ ስጦታዎች ምንድናቸው? ካሪዝማታ ናቸው። ለምንድን ነው ይሄንን ያነሳሁት? ካሪዝማ የሚለው ቃል ውስጥ ካሬስ አለ። ካሬስ ማለት እንግሊዝኛው ቃስ ብሎ ግሬስ ያለው ነው። ጸጋ አለ። የጸጋ ስጦታዎች ምንድናቸው? ካሬስ ጊፍትስ ናቸው። የጸጋ ናቸው። የጸጋ ናቸው። ብርቅ ነው ይሄ በጣም። የጸጋ ስጦታ ምንድናቸው? የጸጋ ምን ማለት ነው? ጸጋ ለማይመጥን ሰው የተሰጠ፣ ለማይመጥን ሰው የሚሰጥ። እዚ ተቃራኒው ምን ይባላል? ችሎታ። ችሎታ አሁን ለምሳሌ እኔ እናንተ የምትችሉትን አንዳንድ ነገር አልችልም። ችሎታ ነው፣ ያዳበራችሁት ነው። ስለዚህ ልትሸለሙ ይገባችኋል። የተለያችሁ ናችሁ። አስደናቂ ሰው ነህ። እንትን ችሎታ የለኝም እኔ። የጸጋ ስጦታ ምንድን ነው? የጸጋ ስጦታ ችሎ ተምሮ ምን ብሎ ለደረሰ ሳይሆን መድረሳችንን አይቶ ብሎ ሳይሆን ላልደረሰ ላልመጠነ በጸጋ ድነናል ስንል ማለታችን ነው። ትልቁ የጸጋ ስጦታ መዳን ነው አላለም? ምን ማለታችሁ ነው? ተናገሯ። ኦንላይን ያላችሁ መናገር ይችላል። ተናገሯ። በጸጋ ድኛለሁ። እስቲ በጸጋ ይዳናችሁ። ምን እያላችሁ ነው? ሰው መጥቶ ቢጠይቃችሁ እንዲሁ አይደል? እኔ ጸጋ ማለት እኮ እንዲሁ ልክ ነው፣ ግን እንዲሁ ነው የተሰጠኝ በነፃ። ነፃ ሆኖ የሚታየን ብዙ ጊዜ ነፃ መሆኑ አንድ ነገር ነው። በነፃ ሊሰጠኝ የሚገባ ሰው አይደለሁም። መግዛት ተወው። በነፃ ራሱ ሲሰጥ አይ ዶንት ኳሊፋ ደሞዝ አይደለም የተቀበልኩት፣ ሰርቼ ጎበዝ ብሎ ሸልሞኝ ሳይሆን የዘላለም ህይወት እንዴት ነው ያገኘው? አይገባኝም ነበር፣ እግዚአብሔር ሰጠኝ። አይገባኝም። ስለዚህ የዘላለም ህይወት ስለ እኔ ምን ይናገር? አይገባውም ነበር እንጂ የተለየ ጻድቅ ሰው ነበር እና አዳ ነው። እሱማ ከሆነ ክርስቶስ በከንቱ ሞተ። የጸጋ ስጦታስ ምን ማለት ነው? ይሄ ሰውዬ የማይገባው ነው፣ የማይመጥን ነው። ይሄ እኮ በጣም ያስፈልገናል ለእኛ። መጀመሪያ የተለየ ክርስቲያን መሆን አያስፈልግም የጸጋ ስጦታ ለመቀበል። በጸጋ ላገለግል ፈልግ ነበር፣ ግን ይሁን የተለየ ሰው ለመሆን እያሰብኩ ነው። መቼም አትሆኑም የተለየ ሰው እና የጸጋ ስጦታ ለማን ነው የሚሰጥ? ለእኔና ለአንቺ አይነት ተራ ሰው ነው፣ ጌታ ኢየሱስን ተቀብሎ ለሚኖር እና እኔ እመጥናለሁ በጣም። ምን ስለሆነ? የጸጋ ስለሆነ፣ ካሪዝማ ስለሆነ። ሁላችን እንችላለን። ልጆች እያላችሁ እኮ አሁን በኋላ ትምህርት ነው እንጂ ሊሚት ያደረገን እኔ እችላለሁ ነበር የምንለው ብዙ ነገር። አውሮፕላን ሲበር ይበራል። አውሮፕላኑ ማን ነው የሚያበረው? ፓይለት ይባላል። እኔ አሁን ላበር እችላለሁ የሚል ነበራችሁ? ቆጥማት መንዳት እችላለሁ፣ ማብረር እችላለሁ፣ እኔ ይችላል እንትን ማድረግ እችላለሁ ነበር እኮ። ከዛ ቀስ እያለ ነው ሊሚትድ የሆነው። እየበሰለን ስንመጣ አልችልም፣ በቃ ፓይለት ማብረር አልችልም እያለ። በጣም ብዙ ክርስቲያንም ልክ እንደዛ ነው። እንደ ልጅ ነው መሆን ያለብን። ልሳን አለ፣ ትንቢት አለ፣ ፈውስ አለ፣ ታምራት አለ፣ እምነት አለ። ተራራ የሚያፈርስ ለተለዩ ሰዎች ነው አይደል የተሰጠ? ኖ እና እኔ እችላለሁ። ያ ለምን? ግሬስ ነው ክሬስ ነው። ለዚህ ጥሩ ምሳሌዎች የቆሮንቶስ ምዕመናን ናቸው። ብዙ ጊዜ አነሳቸዋለሁ። ማይ ፌቨሪት ፒፕል ፓስተር አድርጋቸው አትበሉኝ እንጂ ሳጠናቸው ደስ ይሉኛል። ምን እኮ እኔ ጳውሎስ እኮ ነው አንዳንድ ጊዜ የሚገርመኝ በጣም ቴዎሎጂካሊ እንደሚያስብ እንደው በጣም የሚያሳብቅበት። ሲጀምር ደብዳቤውን ቅዱሳን ይላቸዋል፣ ሲጀምር ደብዳቤውን የእግዚአብሔር ቤተክርስቲያን ይላቸዋል። ከዛስ እኔ ቁጥር 7 ሳነብ ምዕራፍ 1 እንደዚህ የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎልባችሁ ናቸው። ካሪዝማ ጥግፍ ጢም ነው የምትሉ ጢም ብለዋል። ደግሞ አጠቃቀሙ ነው እንጂ ግራ ይገባቸው ጢም ያሉ ናቸው። የጸጋ ስጦታ ቸርቿ ውስጥ ጢም ብለዋል። ዜ መስት ቢ ቬሪ ናይስ ፒፕል። ናይስ አንሆን እያልኳችሁ ሳይሆን ናይስ ግን አልነበሩ። እኔ ጴጥሮስ ነኝ፣ እኔ አጵሎስ ነኝ፣ ክፍፍል ምዕራፍ 5 ላይ ምናምን ስትሄዱ ወንድም ወንድሙን ይዞት ፍርድ ቤት እያቆመ ሲያስፈርድበት የዝሙት አይነት አህዛብ ጋር እንኳን የማይገኝ የአባቱን ሚስት የወሰደ ሰው አብሮ የሚኖር ሰው አብሮ የሚኖር ሂ ሜሪድ ሄር ባይ ዘ ወይ ወስዷለና የሚለው ሜሬጅ ነው። ይሄ የሆነ ችግር ተፈጥሮ ሳይሆን ወስደው በግጡ እና ቁጭ ይላል ቸርች አለ መካከላቸው አውጡ ይያለንም ይተገለ ጳውሎስ እና እኔ በጣም ይገርመኝ እናንተም ኮርታችኋል ይላችኋል በእንደዚህ አይነት መመን እዛ ጉባኤ ውስጥ በመኖር ላማሰብ ሞክራ እንዴት ነው የሚያስመካቸው እንዴት ነው የምትመኩት እናንተ ማስወጣት ነበርባችሁኝ ለምን እንደ ተመኩት በየሳስ ወደ ኋላ ምራፍ 6 ላይ ስታነቡ እኛ እኮ የነጻነት የግሬስና የነጻነት ቸርች ነን ሉክ ምናም ሳይሉ አይቀሩም አራስ ወጡ ርሾ ከመካከላችሁ ምናም ማለት የመጨረሻ የቅዱሳን ምእመናን ስብስብ አልነበረም ምራፍ 6 ላይ prostitutes ዝሙት አዳሪዎች ጋር ካልሄድን ብሎ መከራ የሚያበሉ አካላችን ለሱ አይደለም አካላችን ለዚህ ነው የተሰራው ለምግብ ነው የተሰራው መንፈሳችን ነው ለሱ የተሰራው ነው የሚያሉ 8 9 10 ስትሄዱ ለጣዖት የተሰዋ ስጋ መብላት ብቻ ሳይሆን ቤተ ጣዖታት ሄደን ካላመለክን ብሎ መከራ የሚያበሉ ቆይ ግድ የለም ባካችሁን ገበያ ላይ ካገኛችሁ ትሊናችሁ ካልኮነናችሁ ዝም ብላችሁ ብሉ እንጂ እየሄዳችሁ እዛ እንኳን አትሳተፉ ያጋንን ጽዋ እንዴት ማለት ወርን ሱፐር ስፒሪቹዋል ካይንድ ኦፍ ፒፕል ያለቀጥላል 12 13 14 የተጻፈው ልሳን ብቻ ምክንያት ራሳቸው በጣም ሳይወዱ አይቀሩም በልሳን የሚናገር ራሱን ያነጻል በጣም ደስ ሳይላቸው የራሴ ሐዋርያ አለኝ የራሴ እንትን አለኝ የራሴ ማነጽ ምንታነጽበት አለኝ ትርጉም የለ ትምህርት የለ ምን የለ ምን የለ ግን አንድም የጸጋ ስጦታ አይጎልባችሁ ይላቸዋል ለምን የጸጋ ስጦታ አቅማችንን ታይቶ የሚሰጥ ሳይሆን ኢየሱስ ክርስቶስን አይቶ የሚሰጥ ዓለም መጠናችንን አይቶ የሚሰጥ ስለሆነ ማለት ሶ ምንድነው ደኛ ሲግኒፊካንሱ ለዚህ አሁን ጳራቅሊጦስ ለምን አከበር ሰዎች ለጸጋ ስጦታ ስንጸልይ ኳሊፋይ ታረጋላችሁ ለማለት ነው ይቆምኩት ይኳሊፋ በልሳን መናገር የሆነ ሱፐር ስፒሪቹዋል መሆን የለባችሁ ትንቢት ለመናገር የሆነ ሰውዬ መሆን የለባችሁ አቅም መዝኖ የሚሰጥ አምላክ ሳይሆን ካሪዝማታን በነጻ እንዲሁ ለማይመጡ ሰዎች የሚሰጥ ስለሆነ ማስጠንቀቂያም ግን አለው ይሄ በነገራችን ላይ ካሪዝማታ መሆናችሁ እግዚአብሔር ሲጠቀምባችሁ እንደ ተለየ ሰው ለመንጠራራት አትሞክሩ የጸጋናት በጣም ብዙ የሚገርመኝ ሰዎች የጸጋ በጸጋ ስጦታቸው ሲያገለግሉ የሚሆኑት ይቸግራቸዋል አካሄዳቸውን ለመቀየር ይሞክራሉ ለመታጀብ ይሞክራሉ ከሁሉ ነገራችን ሎክ ምን እንዳለኝ ነገር ነው እኔ እኮ ብዙ ደጋግሜ ተጠቅምኩባቸው ኢሉስትሬሽንስ እዚህ መከራ በላዋችሁ ግን ዛሬም ብሉ እንግዲህ አንድ ጓደኛ የነገረኝ ነው ይሄ ስለ ጸጋ ስጦታ የጸጋ ስጦታን በኢትዮጵያ የታርጋ ቁጥሮች ኮድ አርጉ የታርጋ ቁጥሮች አለ የመኪና ኮድ እና አንድ ሰውዬ እዚህ ቢገባ ግቢ አስደናቂ የሆነ ብራንድ ኒው በቃ መርሴዲስ ቤንዝ ይዞ ሁለት ቁጥር ቢል ሰውዬው ኮራ ያለ ቢሄድም እትላክ የሚነግራችሁ ነገር አለ ይሄ ሰውዬ ይሄ መኪና ባለቤት ሳይሆን አይቀርም አትሊስት ተጠረጥራል ተውሶ ሊሆን ይችላል ግን አትሊስት የሚያወስ ጓደኛ መኖሩ እትላክ ኦ ማይ ጎድነስ ኮዱ 3 ቁጥር ቢሆንም ይተለቃ ቢዝነስ ላይ ያለ የካምፓኒው መሆን አለበት ምናምን ይችላል ዘ ሴም መኪና ይዞ ሰው ይዩ ቢገባ ዘ ሴም ኮ ብራንድ ኒው የሚያብለጨልጨው 4 ቁጥር ቢሆን የት መስሪያ ቤት ነው የሚሰራው ነው እንጂ መስሪያ ቤቱ ማን ነው እንጂ ደሞዙ ስንት ነው ሁሉ አትለስለክ ምን አይነት መንግስት ነው እንዴ የሚያስተጥቅ አለና ጓደኛዬ ሲነግረኝ ማሙሻ ቁጭ እየጸጋስተው ታንሳስበው ኮዱ 4 ቁጥር ነው አለኝ ለና ብለጨለጭ እኮ እንችላል አስገራሚ ነገር እዚህ ሊሆን ይችላል በእናንተ አማካኝነት 4 ቁጥር መሆናችሁ እንግዲህ እንዳደረሱ እስ ላይክ ዋው ምናም ሲባል ሎክ አት ዘ ኮድ እንዴት አይነት ቸራ አምላክ ነው ነው እንጂ የሚባለው እንዴት አይነት ቸራ አምላክ ነው እንዴት አይነት ደግ አምላክ ነው ምን አይነት መንግስት ነው ሰርቭ ማረገው እንደዚህ አይነት ስጦታ የሚሰጥ ማይናገረው ሰው ያናገረው እና ይኩራ ሰውየው ኖ 4 ቁጥር መሆኑን ያሳይ ምን አይነት ደግ አምላክ ነው እንደዚህ ያናገረው ምን አይነት ደግ አምላክ ነው እንደዚህ እንዲፈውስ ያደረገው ምን አይነት ደግ አምላክ ነው እግዚአብሔር ሲጠቀምባችሁ እንዳትንጠራሩ መንፈሳውያን ናቸው ሁለተኛ ኒውማቲካ ይባላል ይሄ ኒውማ የሚለው መንፈስ የሚለው ስለሆነ ኮምፕሊኬትድ አይደለም አንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 መንፈሳዊ ነገር ይላቸዋል ጳውሎስ መንፈሳዊ ነገር ይሄ ብዙ አልቆይበትም መንፈሳዊ ነገር ማለት መንፈሳውያን ናቸው። ምንጫቸው መንፈስ ቅዱስ ነው አንደኛ ኒውማ ምንጫቸው መንፈስ ቅዱስ ነው ሁለተኛ ግን it's like ከሰው ከዚ ከቁሳዊ ከአካላዊ ከውቀት ከችሎታ በላይ መሆናቸው ነው it's a supernatural መሆናቸው ለማመልከት ነው ይሄ ችሎታዊ አይደሉም ችሎታዊ አይደሉም የሰው ብቃት አይደሉም you know የሰው ብቃት አይደሉም ምኖች ናቸው ያለን እንደሆነ የጸጋ ስጦታዎች መንፈሳውያን ናቸው ምንጫቸው መንፈስ ቅዱስ ነው ለዚህ ነው ምዕራፍ 14 ቁጥር 7 ላይ መንፈስ ቅዱስን መግለጥ ይላቸዋል መንፈስ ቅዱስን እንዲገልጡ በውስጥ ያለው በውጭ ሲገለጥ ማለት ነው መንፈሳውያን ናቸው ከመንፈስ ቅዱስ የሚፈልቁ ናቸው ከተፈጥሯችን በላይ ናቸው ብዙ ለማለት አልችልም ብዙ ሰዓት የለንም በጣም ያስፈልጉናል ማለት ነው በጣም ያስፈልጉናል መንፈሳዊ ስጦታ ነው ማወቅ አለባችሁ ይላል ጳውሎስ ያስፈልገናል በጣም ቸርች በዚህ በሰው ብቃትና ችሎታ ብቻ የተሞላች ትሆን ባዶ ናት በቀደም ጋሽ ንጉሴ እንዳስተማረው it's just ባዶ ችሎታም ይመራት ቤተክርስቲያን ልንሆን አይገባም የዘመናችን ቸርች ሐዋርያት ሥራ የሮማን ኤምፓየርን ገንድሳ የጣለችው ብቃት ያላቸው ሰዎች ለመሯት አይደሉም ኢንፋክት ሰው ሲያያቸው እነኚህ ከወዴት አገኙት ነበር እንትናቸው የገሊላ ሰዎች ያልተማሩ ከወዴት አገኙት የተንቀሳቀሱት በትምህርታቸው መጠን የተንቀሳቀሱት በእውቀታቸው መጠን የተንቀሳቀሱት በራሳቸው ታለንት መጠን አይደለም እነኚህ ሁሉ መጥፎ አይደሉም ግን የተንቀሳቀሱት በእግዚአብሔር የጸጋ ስጦታ መጠን ስለሆነ ሶ በጣም ያስፈልጉናል ሌላው ግን ሶስተኛ ልዩ ልዩ ናቸው ብዛ ናቸው ብዙ ናቸው there are variety ናቸው ይሄን maybe የሚቀጥለው ጳራክሊጦስ እንደርስበት ይሆናል የጸጋ ስጦታ አይቆጠሬ variety ናቸው ቀደም ያሉ ጳንጠቆስታውያን ዘጠኝ ናቸው ይያሉ ያስተምሩ ነበር ያንደኛ ቆሮንቶስ 12 8 እስከ 11 ሊስት ወስደው ማለት ነው እና ሰው ሁሉ ዘጠኙን ፈላጊ ነበር ሌላው ነገር ሁሉ ተረስቶ ነበር ኖ የጸጋ ስጦታ መሆናቸው ራሱ አይቆጠሬናታቸው ነው ያመለክታል ምናልባት ማንጠረጥራቸው ነገሮች ሁሉ የጸጋ ስጦታ ሊሆኑ ይችላሉ የጸጋ ሆኖ እኔ አዲስ ኪዳን እናንተም ልታዩት ትችላላችሁ አዲስ ኪዳን በቃ የጸጋ ስጦታዎችን ቁጥር ከሐስከፈልስት ይያለ አይመስለኝም ካስከፈለውማ ካስከፈ ከሆነማ የጸጋ አይደለም ተቆጥሮ ካለቀ የጸጋ አይደለም አይቆጠሬ ናቸው ልዩ ልዩ ናቸው አንዳንዶቹን ሊስት አድርጌላችኋለሁ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 እስከ 11 የተለመዱት ዘጠኙ የሚባሉ ናቸው እነኚህ ብቻ ናቸው ግን አይለም ጳውሎስ ከመጀመሪያ እስከ መጨረሻ ልንገራችሁም አይለም አንዳንዶቹ እነኚህ ናቸው ጥበብን መናገር እና ዕውቀት መናገር የሚባሉ አሉ ዕውቀት መናገር የተሰወረ የተደበቀ ሰው ያልደረሰበትን እውቀት ጠብ ማድረግ ማለት ነው ስንት ነው የሸጣችሁት ይሄን ያህል ይሄ ብቻ ነው ቦም አይደለም ምን ይባላል የእውቀት የመናገር ስጦታ ጴጥሮስ ኢንፎርሜሽን የለው ሐናንያና ሰጲራ ሲገቡ እውቀት አሳየው እግዚአብሔር ጥበብ መናገር ሪሌትድ ነው እግዚአብሔር የገለጣችሁን እውቀት ጥበብ እንዴት አድርጌ ተግባራዊ ላድርገው ነው የተለየ ጥበብ እግዚአብሔር ይሰጣል ሶሎሞን ሲዳኝ የነበረው አይነት ማለት ነው ይሄ ልጅ አንቺ ነው አዎ ያንቺ ነው አዎ በቃ ለሁለት ላካፍላችሁ ይሄ እኮ እግዚአብሔር ጥበብ እኮ ነው እግዚአብሔር የተለየ ጥበብ እንደሰጠው አዩ ይላል የተለየ ዊዝደም ይሰጣቸው ሰዎች አሉ እውቀት መናገር እምነት ተራራን የሚያፈልሰው አይነት የመፈወስ ስጦታዎች ይላል በብዙ ትራንስሌሽንስ የመፈወስ ስጦታ የታወቀ ነው የበሽታን ተአምራትን ማድረግ ውሃን ወደ ወይን ጠጅ ቀየረው አይነት ኢየሱስ በጣም የተለየ አይነት ተአምራትን ማድረግ ትንቢትን መናገር ትንቢት ሁልጊዜ ፕሬዲክቲቭ ሳይሆን የወደፊትን ነገር እንደ ንግርት መንገር ብቻ ሳይሆን ትንቢት ማለት ለማበረታታት ለማጽናናት ሰዎችን ኢንካሬጅ ለማድረግ የሚመጣ ማለት ነው ሌላ ጊዜ ልናየውን ሞክራለን ዝርዝራቸው ትንቢትን መናገር መናፍስትን መለየት ቸርች ውስጥ እንዲኖር በጣም የምመኘው አንዱ መናፍስትን መለየት ከእግዚአብሔር ሆነውና እንደሆኑና እንዳልሆኑ አሁን በፊልጵስዩስ ጳውሎስ የገጠመችው ሴትዮ እኮ እኛ የአገልግሎታችን የህዝብ ግንኙነት ኃላፊ ሳናረጋት አንቀርም እነኚህ የያው እግዚአብሔር መንገድ የሚነግሯችሁ ምን አያለች መንገድ ረጃት አያሌ የቀን የምትጮው ነይ እስቲ በቃ ጌታ ይባርክሽ ማለት ኖ አስወጣው በኢየሱስ ስም ጋኔኑን ማለት መናፈስት የመለየት ስጦታ በልዩ አይነት ልሳን መናገር ልሳን በጣም ጥሩ ነው ባይዘው ጊዜ ስለሌለ ምናልባት በኋላ ካልደረስኩበት ልሳን እግዚአብሔር ይሰጣችሁ ተናገሩ በልሳን የሚናገር ራሱን ያንጻል ይላል እንዴት ነው ቢልድ አፕ የሚያደርገው አናውቅም መንፈሳዊ ስለሆነ በልዩ ቋንቋ በልዩ ልሳን መናገር ይሄ ስጦታ ነው ለእያንዳንዱ ምእመን በመንፈስ ቅዱስ ለተሞላ ይሰጣል ግን የተለየ ስጦታ ደግሞ ያላቸው አሉ የተለየ ስጦታ ሲኖራቸው ግን በልዩ ልሳን የሚተረጉም ደግሞ አለ አይዘር ራሳቸው ይተረጉማሉ ወይ የሚተረጉም ሰው ይነሳል ሁለቱ ከሌለ ግን ዝም ይበሉ ነው አንደኛ ቆሮንቶስ 12:28 ላይ ደግሞ የተወሰኑ አሉ ሰዎች ይሆናሉ ተገልብጠው ደግሞ ስጦታዎቹ ሰዎች ይሆናሉ ሐዋርያት ነቢያት አስተማሪዎች አስተማሪን ጸጋ የሚለው የለም እዚህ ሀገር አስተማሪዎች ታምራት ማድረግ የመፈወስ ስጦታ እርዳታ ላይክ ሰዎችን መርዳት የጸጋ ስጦታ ሁሉ ሰው እኮ ይረዳል ግን የተለዩ ረጆች አሉ እርዳታ አገዛዝ ማለት አመራር ማለት leadership የጸጋ ስጦታ እኛ ኮለ ጸጋ ስጦታ እናስ አንዳንዶቹን ተተናቸዋል የጸጋ ስጦታ አይመስሉንም እናንተም ራስዎ አሏችሁ ምናልባት አንዳንዶቻችሁ ግን መቼ ነው የጸጋ ስጦታ ስምትሰጠኝ ይያላችሁ ይሆናል maybe እኮ እርዳታ ይኖራል ውስጣችሁ ግን ካልተፈወሰ በስተቀር የጸጋ አይመስልንም አገዛዝ አመራር የልዩ ልዩ አይነት ልሳኖች ይላል ሮሜ 12 ላይ ስትሄዱ ቁጥር 6 እስከ 8 እንደዚሁ ትንቢት አገልግሎት ማስተማር መምከር አሁን በተለያየ ቦታ ላይ የተለያየ ሊስት ያለው ለምንድነው አይቆጠሩማ አሳቡን ጳውሎስ ቆጥሮ ለመጨረስ አይደለም ትንቢት አለ አገልግሎት ባይዘው ወይ ሰርቪስ ማለት ነው አሁን ስንቶቻችን እኮ አገልግሎት ያለን ሰዎች አዳፍና ነው ቁጭ ብለናል ትንቢት መናገር እስኪ ሰጠን ድረስ እግዚአብሔር እንደወደደ ነው የሚያካፍለው ጀስት ሰርቭ አገልግሎት ያና በጣም ያላችሁ ሰዎች አላችሁ እዚህ ማውቃችሁ ራሱ ጀስት ሰርቭ የሚያስደስታችሁ ትሰሩ በቃ ሰዎችን በኔዳቸው ማገልገል ማስተማር መምከር የጸጋ ስጦታ እኛ እኮ በጣም የጸጋ ስጦታ ሊሚት አድርገን አሁን የመምከር ጸጋ ቤተክርስቲያን ውስጥ ቢበዛልን መምከር መስጠት የሚሰጡ ሰዎች አሉ የጸጋ ስጦታ it's not just the church by the way አብዛኛው መጽሐፍ ቅዱስ አዲስ ኪዳን ሲያስተምር የሚሰጠን የመስጠት አይነት ለድሃ መስጠት ነው እኛን ገልብጠን አብዛኛው ለቸርች የሚመስልን ለቸርች ይሰጣል አስራትን መባን ወደ ጎተራ ማስገባት በጣም ጥሩ ነው የቸርች ፕሮጀክቶችን አሲስት ማድረግ በጣም ጥሩ ነው ለሚሽንስ ጳውሎስ ያሰባሰብ ነበር ለሚሽንስ ማሰባሰብ በጣም ጥሩ ነው አብዛኛው ግን ስጡ ለድሃ ነው እና የመስጠት ስጦታ ያላቸው ሰዎች አገልግለዋቸው ይሆናል ምናልባት ጂጂስ ግፍ ባዶስኪ ቀሩ ድረስ አንዳንድ ጊዜ መግዛት መማር መርሲ ልክ እንደ እርዳታ መርሲ ማድረግ ምረት ማድረግ መማር ኤፌሶን 4 ላይ ደግሞ ስቴሩ እንደገና ተገልብጠው ደግሞ ሰዎች ይሆናሉ ለእያንዳንዳችን ጸጋ ተሰጠን ይላል ብዙ አይቆጥራቸውም ቁጥር 11 ላይ ደግሞ አንዳንዶችን ሐዋርያት ሌሎች ደግሞ ነቢያት ሌሎች ወንጌል ሰባኪዎች ሌሎች ወረኞች አስተማሪዎች እንዲሆኑ ሰጠ አይቆጠሬናቸው ምናልባትም ለቤተ ክርስቲያን የሚያስፈልጉ የጸጋ ስጦታ አይነቶች አንዳንዶቹ አላይ ብለን ያስቸገርናቸው አይነት ያላዳበርናቸው ናቸው እንጂ በጣም ብዙ አይነት ናቸው ቤተ ክርስቲያንን የሚገነቡ የጸጋ ስጦታዎች አላማቸው ምንነታቸው አየን ባህሪያቸውን አላማቸውን ትንሽ ልናገር ለምን የጸጋ ስጦታ እግዚአብሔር የሚሰጣው ጀነራሊ ቤተ ክርስቲያንን ቢልድ አፕ ለማድረግ ነው ብለናል ግን የጸጋ ስጦታን ካሪዝማቲክ ጊፍት እግዚአብሔር እንዲያፈስልን መቃተት ያለብን ለምንድን ነው ለማለት እኮ ጥቅም አላቸው ወይ በጣም ምንድነው ጥቅማቸው ምንድነው አላማቸው እንዴ እግዚአብሔር ቢረዳን በዚህ ጮሆን ብንወጣ ዛሬ በጣም ጥሩ ነው እግዚአብሔር በጸጋ የተሞላች የጸጋ የተሞሉ አብያተ ክርስቲያናት እንዲያረጋን የመጣችሁባቸውን አብያተ ክርስቲያናት በሙሉ በጸጋ ስጦታ በሰው ችሎታ ሳይሆን በጸጋ ስጦታ መንፈሳዊው የገነነባት ቢሆን ስጋዊው ሳይሆን ኢሳውና ያዕቆብ አንዳንድ ጊዜ ይመጡብኛል ኢሳዋዊ ሳይሆን ዝም ብሎ በቃ ሸምገል ስለላለ ወይ ደግሞ ደና ስለመሰለ ወይ እንትን ስለመሰለ የሚመረባት ምናም ሳይሆን ሳምሃው እግዚአብሔር ይመረጣቸው በጸጋ ይተሞሉ ለሱ ዴስፕሬትሊ እንድንጮህ ማለት ነው በጣም የጸጋ ስጦታ ያስፈልጋል ለምን አላማው በጣም አስፈልጊ ነው መጀመሪያ ደረጃ ያው እናንተ ታውቃላችሁ ትክክለኛ ነገር ለሚጎዳ ነገር መጠቀም ይቻላል እኛ የሚጎዳውን ያያየን ባረ እኔ ጸጋ የሚባል ነገር አታነካካኝ መትሩቋላችሁ ለምንድን ነው ለትክክለኛ ዓላማ የተቀበልናቸው ነገሮች ትክክለኛ ያልሆነ ነገር ማዋል ይቻላል እግዚአብሔር በስጦታው አይጸጸትም ካና ዩዚት ለፈለኩት ዓላማ ያ አይገርምም የዘመኑ እኮ እግዚአብሔር ለምን ዝም ይላል የሚሉ ሰዎች አሉ መጀመሪያ ዝም ማለቱን እርግጠኛ አይደለም ራሱ ለማይረባ አምሮ መተው እኮ ራሱ ፍርድ ነው የጸጋ ስጦታን ሳጭበረበረበት ዝም ብሎ ማየት ራሱ ፍርድ ነው እግዚአብሔር እንደው የሚወደውን ይመልሳል ሶ ወገኖች በጣም ብዙ ሰዎች አሁን በጸጋ ስጦታ ሰው እየተጭበረበረ መዳኒታቸውን ሰዎች እየጣሉ እየሞቱ እንዴት እግዚአብሔር በእነኚህ ሰዎች ላይ አይፈርድም ይሄ ራሱ ፍርድስ ቢሆን ወደሚብሰውም ይወስድ ዝም ማለት እኮ እግዚአብሔር ፍርድ ነው ሶ ማጭበርበር ያላረጋው ይችላል እንደ እሳት ነው እሳት አሁን ለዓላማው ከተጠቀምክበት it's amazing እንዴም ያለሱ መኖር almost it's like impossible ዓላማውን ሊስት ይችላል ሊያመልጥ ይችላል ሲያመልጥ ደግሞ ያጋያል ወይ ያበስላል የጸጋስጦታም ልክ እንደዛ ነው ወይ ያበስላል ወይ እንደ ዘመኑ ያጋያል አገር ይጭራታል ቆሮንቶሳውያንን መውሰድ ይቻላል ለራሳቸው ጥቅም ብቻ የጸጋስጦታን ይሄ የልሳን መናገርን አቢዩስ ስላረጉት ነው ምዕራፍ 12 እስከ ምዕራፍ 14 አቢዩስ ስላረጉት አልካላማው ስለሳቱ ነው ሊያስተካክላቸው ጳውሎስ የጻፈው ሲሞን የሚባል ሰው የተዚላቸዋል አሪያ ስራ ምዕራፍ 8 ላይ ስንቶቻችሁ ተዚላቸዋል ጠንቋይ የነበረ ማለት ሲያስገርም የነበረ ሰውዬ ሰማርያ እንትና ሲሄድ ፊሊጶስ ሄዶ ሲሰብክ የሰማርያን ከተማ በጥንቆላውና በድንቁ ሲያስደንቅ የነበረ ሰውዬ ጌታን አምኖ ተቀላቀለ ከዛ ማስደንቅ በነገራችን ላይ ባክግራውንድ ካልተሰበረ በጣም ይሰራል የዚህ ሰውዬ ባክግራውንድ ጥንቆላና ማስደንቅ ነው ባክግራውንዳችሁን ሰብራችሁ መጣላችሁን ማረጋገጥ አለባችሁ ያታግላችኋል ክርስቲያን ሆናችሁ ራስዎ ያታግላችኋል ማስደንቅ አሁን እሱ ገባ አሁን ለጴጥሮስ እንደዛ አይሰራም ካስደናቂዎች ማለት አልነበረም አሳጎታች ነበር ሶ አላናይ ብሎ ሲይዘው አታይም ጴጥሮስ አረኛ አይደለንም ሲል ነው ተው እስ የጠነቆለ ሲያስገርም ስለነበረ ከዛ ሲያየው ፊሊጶስ የከተማይቱን አጋንንት ያንጫጫዋል አጋንንት ከሰዎች ላይ ወጣሉ ታምራት ያን ሰማርያ በሙሉ ተደነቀች በፊሊጶስ ተገለበጠ ማለት ነው ሲሞን ቁጭ አለ እዚህ ምን ሆኖ ነው ሲያይ ተቀላላ የፊሊጶስ አገልግሎት is just coming out ሰው ሁሉ ተደነቀ በእንትና በልቡ ሳይዛት አይቀርም ሰንበት ሲል ሊባስ ብሎ ኢየሩሳሌም ያለች ቤተክርስቲያን ያዕቆብና ማን ነው ዮሐንስና ጴጥሮስን በውሃ ብቻ እየተጠመቁ ስለነበረ መመናን በመንፈስ ቅዱስ እንዲጠመቁ very important በመንፈስ ቅዱስ መጠመቅ በመንፈስ ቅዱስ እንዲጠመቁ እጅ እንዲጭኑባቸው ላኳቸው ማለት ነው ከዛ አጅሬ አለ ቁጭ ብሎ ሲያይ እንደገና ፊሊጶስ ብቻ ሳይሆን እነኚህ ሰዎች እጅ ሲጭኑ ሰው ሁሉ በመንፈስ ቅዱስ ይሞላ ሰው ሁሉ በልሳናት ይናገር ሰው ሁሉ በቃ ይነካል ማለት ነው በመንፈስ ቅዱስ ሲያይ ሌሎች አስደናቂዎች ጠጋ ብሎ ካገልግሎ በኋላ ጴጥሮስን ሲያንቀለቅለው ማለት ነው ይሄን አስደናቂ ነገር ለራሴ ማድረግ ፈልጋለሁና እጅ ምጭንበት ሁሉ እንትን እንዲሆን እንዲሞላ እቺ ነገር ስንትናት አለ ማለት ነው ለመግዛት እኔ የሚመስለኝ በጅምላ ወስዶ ለመቸርቸር ነው ጴጥሮስ ገሰጸው መጨረሻ ላይ የገሰጸው በቃ መራራ መርዝ ውስጥ አለ ምናምን አለ መርዛችሁን ማስወገድ አለባችሁ ወገኖች ጸጋስጦታ በህይወታችን እንዲሰራ ካስፈለገ የሲሞን አይነት መራራ መርዝ መራራ ስር አያለው አለው ጴጥሮስ በቃ ይበቀላል ያለቀቀው መራራ ስር አለ አሁን አይታችሁ እንደሆነ እኮ የገንዘብ ፍቅር ድሮም የነበራቸው ሰዎች ጸጋስጦታ ሲሰጣቸው ችርቻሮ ያረጉታል ጥንቆላና ሟርትና ማስደንገጥና ማስገርምና ምናምን ያነበራቸው አጥማቸው ዝም ብላችሁ ባክግራውንዳችሁ እግዚአብሔር ሲሰጣቸው ያንን መድገም ነው የሚፈልጉት መራራው መርዝ መጀመሪያ መውጣት አለበት መርዙን አውጥቶ ሲሰጥ ግን ታመር ነው እሱ you know እሱ ነው so ላሎን አላማ የሚጠቀሙ በሰዎች አሉ እኔ የጳውሎስን አፕሮች የምወደው አቢዩስ ሲኖር የጸጋ ስጦታ ተገቢ ላልሆነ አላማ ሲውል በጣም የምወደው አንደኛ ስህተቱን ይገልጣል ይሄ የጸጋ ስለሆነ መንፈሳዊ ስለሆነ ዝም አይልም የማይመረመር ነገር በሙሉ ከእግዚአብሔር ሊሆን አይችልም በጸጋ ስጦታ ኮንቴክስት መርምር ነው የሚል መጽሐፍ ቅዱስ ራሱ ትንቢት ሲነገር መርምር መናፍስትን መርምር አንዳንድ ሰው መንፈሳዊ ነገር አይመረመርም ነው መርምር ሶ ጳውሎስ ይመረምራል this is not right በልሳን እንደዚህ መሆናችሁ this is not right አምልኳችሁ ይሄ መምሰሉ ልክ አይደለም ስርዓት አልበኝነታችሁ ልክ አይደለም ብሎ ይገስጻል ግን ጠቅልሎ ግን አይጥልም ጸጋ ስጦታ ያስተካከላል እንጂ ጠቅልሎ አይጥልም አሁን አንዳንዶቻችን አፔታይታችን ተዘግቷል አሁን ለትንቢት አፔታይታችሁ ተዘጋ ሰዎች አላችሁ ብዙ ከተጎዳችሁ በኋላ እዚህ ያገኘናችሁ እንትን ነበርኩ እንትን አረገኝ እንትን ነበርኩ እንትን አረገኝ እንትን ነበርኩ ቤቴን ወሰደ እንትን ነበርኩ እንትን ወሰደ ለገላገል ነው ስትሉ ማሙሻ ስለ ትንቢት ደግሞ ያስተምራል አትገላገሉ ከትንቢት ከነቢያት ከፈውስ ከታምራት አትገላ አላማቸው ስቲል በጣም አስፈልጊ ነው አቢዩዝ አርጎት ነው ሰው የተሳሳተ ስላረገው ብቻ እኛ ልንጥለው ትራው ይገባል ስተትን ማስተካከል ይገባል ማረም ይገባል እንጂ ፈረንጆቹ እንደሚሉት ማለት ነው ልጁን ከጣቢ ጋር አትድፋ ነው ልጅ ያጠብከበት ከጣቢው ጋር ልጁን እኛ ጣቢውን እንድፋ በዚህ ዘመን ማት ጣቢው አለ ልጁ እንደውም አነሳው ጣቢው በዛ አጭበርባሪው በዛ ገንዘብ አትማለው ባዩ በዛ ተንከራታችሁስ በዛ ምን እናርግ ጣቢውን እንድፋ ልጁን እናስቀር የጸጋ ነው እግዚአብሔር ነው እሱን እንጠማ ልጁን እናስቀርብቻ ሳይሆን እንጠማ እግዚአብሔር እንዲያርገው እኔ በጣም ይሄንን ሳምንትም ሳስብ በጣም ትልቁ ጸሎቴ እግዚአብሔር የተሳሳቱ ነገሮችን ጠርጎ ጥሎ ባዶ እንዲያስቀረን ሳይሆን እግዚአብሔር የተሳሳቱ ነገሮችን የሚውጥ ክብር በመካከላችን እንዲገልጥ በቃ እዚህ ነው እዛ ነው የማይባል ክብር በህይወታችን እንዲገልጥ ታምራቱን እንዲ እውነተኛውን እንዲገለጥ ስለሆነ ማለት ነው። ምንድነው አላማቸው? ሁለት ነገሮች አሳያቸዋለሁ። አዲስ ኪዳን ስናነብ እግዚአብሔር የተለየ የጸጋ ስጦታዎች የሚሰጣ በተደጋጋሚ ያልኩት አለ። ግን አንደኛው ላልዳኑ ሰዎች ምልክት እንዲሆን ኤቫንጀሊስቲክ ነው ጸጋ ስጦታ። ታምራትና ምልክት ሲሆኑ ሰዎች ያምናሉ። በቃ ዝም ብለው የሚያምኑ አሉ። መስቀሉን እንደ ምልክት ወስደው ዝም ብለው ወንጌል ሰምተው የሚያምኑ ሰዎች አሉ። ግን አንዳንድ ጊዜ ደግሞ በአንዳንድ ኮንቴክስት ደግሞ እግዚአብሔር ሲሰራ ሲያዩ ሰዎች ጌታን ይቀበላሉ። ለዚህ ሆኖ ወይ አንደኛ ቆሮንቶስ ምዕራፍ 12ን ሲጀምር ጳውሎስ የጸጋ ስጦታ መለያ ምልክቱ ኢየሱስ ጌታ ነው ነው ያለው። የኢየሱስን ጌትነት ማሳየት ነው። የኢየሱስን ጌትነት ማሳየት ነው የካሪዝማቲክ ጊፍትስ ዋና እንትን። አንዳንድ ጥቅሶች ላልዳኑት ምልክት ይሆናል። ማርቆስ 16 15 እስከ 18 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ ወንጌል ስበኩ ለፍጥረት ዴን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነኚህ ምልክቶች ይከተሏቸዋል፣ አጋንንት ያወጣሉ፣ በስሜ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይፈወሳሉ። ሶ ዌን ዴይ ጎ እነኚህ የጸጋ ስጦታዎች ደግሞ ይከተሏቸዋል። ለወንጌል አጣደፍኳችሁ። ግን ዕብራውያን 2:4 ስለ ታላቁ ድነታችን ሲናገር ስለ ታላቁ መዳናችን ሲናገር ይሄ መዳን እግዚአብሔር እርሱ ራሱ እንደፈቀደ በመልእክትና በድንቅ ነገር በልዩ ልዩ ተአምራት በመንፈስ ቅዱስን በማደል አብሮ መሰከረለት ይላል። ሰው እግዚአብሔር ለወንጌል መሰከረ፣ ለድነታችን መሰከረ። ምን በማድረግ? ድንቅ ነገር፣ ልዩ ልዩ መልእክትና ተአምራትን በማድረግ። ሰው ተአምራት ወንጌልን እንዲሰፋ ያረጋሉ። ሮሜ ምዕራፍ 15 ጋሽ ንጉሴም ጠቅሶታል፣ ትላንትናም ሮቢ ጠቅሶታል። ሮሜ 15 18 እስከ 19 አሕዛብ እንዲታዘዙ ከጳውሎስ ስለ አገልግሎቱ ሲናገር አሕዛብ እንዲታዘዙ ክርስቶስ በቃልና በስራ በመልእክትና በድንቅ ነገር ኃይል እዚህ ፖል በመልእክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አርጎ ከሰራው በቀር ምንም ልናገር አልደፍርም ይላል። ስለዚህ ከኢየሩሳሌም ጀምሬ እስከ ኢልዋሪቆን አሁን የዘመኑ አልባንያ ማለት ነው ድረስ እየዞርኩ የክርስቶስን ወንጌል ፈጽሜ ሰብኬያለሁ። ስትሰብክ ግን በምን አይነት ስታይል ነው የሰበከው? ክርስቶስ በእኔ ውስጥ በድንቅና በተአምራት ወንጌልን ያውጃል። ድንቅና ተአምራት እግዚአብሔር ያብዛል። እግዚአብሔር ያብዛልን በጣም ታምር ያየ ሁሉ ጌታን ይቀበላል ማለታችን አይደለም። አንዳንድ ሰዎች ሚስአንደርስታንድ ያደርጉናል። አላዛር ከሞት ተነስቶ ጉብ ብሎ የሚክዱ ሰዎች ነበሩ። አልቅሰው አልቅሰው 4 ቀን ሙሉ ማዕድ ላይ ተቀምጦ ስቲል የማያምኑ ነበሩ። ታምር ብቻውን ሰውን አያሳምንም። ታመው ተፈውሰው ፈውሳቸውን ይዘው የሚጠፉ ሰዎች አሉ። እግዚአብሔር ታምራት አድርጎ ይዘው የሚጠፉ ሰዎች አሉ። ምንም ኢትስ ኖት ጋራንቲ። ኢየሱስ እንኳን ሲያገለግል ያ ሁሉ ታምር እያረገ እንዴት በሰንበት ሊል ይችላል? ሰው ቀን ካላንደር ያያል ታውቃል። 38 ዓመት ሙሉ ታስሮ የነበረ ሰው የብድግ ሲል ቅዳሜ እንዴት አረከው? እንዴት ይባላል? ሰው ታምር ነሰሰር ሊያድነው ግን በቃ ድንቆችና ተአምራት ደግሞ ምልክቶች ያጸናሉ። የወንጌልን ቃል ኢየሱስ ክርስቶስ ከሞት ተነስቷል እንኳን ያጸኑበት ሐዋርያት ከሞት ተነስቷል ሕያው ነው ይሰራል በምን ይታወቃል? ይሄው ሙታንን አስነሳ፣ ታምራት አረገ፣ ሽባዎችን ተረተረ። ለዚህ ነው አይ ቲንክ የሐዋርያት ሥራ ምዕራፍ 4 ቁጥር 29 እስከ 30 ጸሎት በጣም መጸለይ ያለብን። ሐዋርያቱ ሲሰደዱ በዚህ ስም መናገር አትችሉም ሲባሉ የጸለዩት ጸሎት በጣም ልቤን ይነካዋል። ሐዋርያት ሥራ ምዕራፍ 4 ቁጥር 29 እስከ 30 ድረስ አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ይሴ ድንቅ ሲደረግ እኛ ደግሞ እንድንናገር፣ ድንቅ ይደረግ እኛ ደግሞ እንናገር። አያስፈልገንም ትላላችሁ በዚህ ዘመን? ሶ ላልዳኑት ምልክት ሆኖ ሰዎችን ወደ ክርስቶስ ያመጣል። ለዳኑትስ ለቤተ ክርስቲያን ህንጸት ዋናው ትኩረታችን ይሄ ነው፣ ያንጻል። የዳኑ ምዕመናንን እንደ ምልክት ው ምልክት ለማያምኑ ነው፣ ቦታውን ላላወቁ ማለት ነው። ልክ እኮ ነው። አሁን ምልክት ሂልተን ሆቴል የት ነው ይባል፣ ሂልተንን ለሚያውቁ ሰዎች ምንም ምልክት አያስፈልጋቸው። ሂልተን ለገባ ሰው ሂልተን ቤት እንደሆነ ልንገር አትለው። ምልክት እየፈለገ አይደለም። አሁን ሂልተን ቁጭ ብለህ ስለ ሂልተን አትናገር። የማያውቅ ሰው ግን ካለ በዚህ ጋ ነው በዚህ ጋ ነው በዚህ ጋ ነው ብሎ ያደርሳሉ። ካደረሱ በቃ አደረሱ ነው። ሰውየው ከደረሰ በኋላ አሁንም ወደ ሂልተን አይል፣ አሁንም ወደ እንደዚህ አይነት ክርስቲያኖች አሉ። አሁንም ጌታ የሆነ ነገር ቢያደርግ በጣም አምነው ነበር። አሁንም ጌታ እንዲ ቢያስደንቀን እንዲህ ኢንተርቴንመንት እኮ አይደለም ታምራት። ያመኑትን ለማዝናናት አይመጣም። በጣም በጣም የተሞላቀቁ ክርስቲያኖች አሉ። በየሳምንቱ እግዚአብሔር የሆነ ነገር እያደረገ ኢንተርቴን እንዲያደርጋቸው ነው ዝም ብላችሁ ወንጌል ስበኩ በጣም ስኳረ ነው አገኘ ነው ክርስቶስን እንደገና ምልክት ይባላል እንዴ ክርስቶስን እንኳን አገኘ ነው ኢየሱስ እኮ የተቃወመው የምልክት አይነት ይያደለም ወይ ማቴዎስን ማር በመካከላችሁ ቁጭ ብሎ ምልክት አሳየን መሲሁ ራሱ መሆኑን በድንቆች በታምራ ምልክት አሳየን ክፉና መንዝራ ትውልድ ምን ይፈልጋል ምልክት ይሻል ላልዳኑት ምልክት ጥሩ ነው ለዳኑት ግን እኛ ለመጽናት ነው ለኛ ለመጽናት ቢልድ አፕ ለመደረግ ለመታነጽ ለህንጸት ነው ሶ አንደኛ ቆሮንቶስ ምዕራፍ 12 በተለይ እስከ ምዕራፍ 14 ድረስ አንደርስታንድ መደረግ ያለበት ለዚህ ነው አቢዩዙ ጸጋ ስጦታ የለም ብሎ ሳይሆን ጳውሎስ አርጊው የሚያደርገው ለማነጽ ይሁን ነው በስርዓትና በአግባብ ለማነጽ ይሁን ነው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 5 ሁላችሁ በልሳኖች ልትናገሩ ወድ ነበር ጉባኤ ሲሰበሰቡ ነው ይሄ በነገራችን ላይ ከጉባኤ ውጪ በልሳን ዝም ብላችሁ እንደፈልጋችሁ ተናገሩ እንደፈልጋችሁ ሳይሆን እንደሰጣችሁ ደሞ እንደፈልጋችሁ ብዬ አንድ ሰሞን ሰላምታ ምናም ሁሉ ነበር በየታክሲው በልሳን ማለት ነው አቤት ምን አልከኝ ምናም ይያልን ተቸግረን ነበር ታታታታ ምን አይላሉ እና ምን አልከኝ ምናም ሰላም ይያልኩ ነው ምን አይላሉ እሱ ሳይሆን ይሄ እግዚአብሔር መፍራት በጣም ያስፈልጋል ባለፈው ሳምንት ምንኛ እግዚአብሔር በጣም ተናግሮናል በልሳን እንዳትቀልዱ በጸጋ ስጦታ እንዳትቀልዱ እንቋችንን በእሪያዎች ፊት መጣላ ያስፈልግም እንቁ ነው ግን በፕራይቬት ጸሎታችን ግን በልሳን መናገር ምንም ይሄ ሲሰበሰቡ ነው ስትሰባሰቡ ግን ትንቢት ልትናገሩ ግን ከዚህ ይልቅ ወዳለሁ አሁን ልሳንና ትንቢት የሚለው የተተረጎመው ልሳን ነው ሲተረጎም ግን አይ ውድ ፕሪፈር ስትገናኙ ትንቢት እንዲበዛ ማለት ኢንተሊጀብል የሆነ የሚሰማ የሚተረጎም እንዲበዛ ፈልጋለሁ ከዚህ ይልቅ ወዳለሁ ማህበሩ ይታነጽ ዘንድ እቺናት በቃዋን ነው ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከመናገር ትንቢት ነው የሚናገር ይበልጣል ሶ በጉባኤ ስነሰባሰብ ከልሳን ይልቅ ትንቢት መልጣለሁ ለጳውሎስ ልሳን አትናገሩ ሳይሆን ስትናገሩ ቀስ ብላችሁ ተናገሩ ሰውየው ሰምቶ ስለማይረዳ ለሰው አትናገሩ በልሳን ለእግዚአብሔር ብቻ ምስጢርን ይናገራል ግን ሲተረጎም ግን ጉባኤ ያነጻል የጸጋ ስጦታዎች አላማቸው ምንድነው ጉባኤን ማነጽ ቤተክርስቲያንን ማሳደግ በታነጸችኮ አሁን የውቀት የመናገር ስጦታ ሐዋርያት ሥራ ምዕራፍ 5 ላይ ሲገለጥኮ ታነጸችኮ ቤተክርስቲያን ሐናንያና ሰጲራ ላይ ያ ውቀት ሲገለጥኮ ፍርሃት ሆነ ይላል በሁሉ ላይ ትታነጻለች ቤተክርስቲያን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል ለማነጽ ለመምከር ለማጽናናት የተተረጎመ ማለት ነው ይሄ ነው አይነታቸው ትርጉማቸው የጸጋ ነው ካሪዝማ ናቸው ከተፈጥሮ ችሎታ በላይ ናቸው አላማቸው ይሄ ነው ጥቂት ነገሮችን ልናገር ምን እናርግኛ አሁን ኮንቴምፖራሪ ክርስቲያኖች በ21ኛው ክፍለ ዘመን ምን ኖር እውቀት በጣም ይበዛበት ችሎታ ይበዛበት በገንዘብ የታጠቀንበት በችሎታ የታጠቀንበት በስትራቴጂክ ፕላን የተሞላንበት ዘመን ላይ የጸጋ ስጦታ ማኒፌስት እንዲያርግ አንድ አራት ነገሮችን አስቀምጨላችኋለሁ አንደኛ በብርቱ ፈላጊ ልብ ይኑረን በብርቱ ፈላጊ አይ ዶንት ኖ የመጨረሻው ጊዜ መቼ እንደሆነ ለጸጋ ስጦታ እና በልሳን ለመናገር ለትንቢት ለተአምራት ለፈውስ አጥብቃችሁ የጸለያችሁበት ጊዜ መቼ እንደሆነ ግን ቅዱስ መጽሐፍ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39 ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ እስቲ በብርቱ ፈልጉ በሉ ፈልጉናት በብርቱ ፈልጉስ በብርቱ ፈልጉ በልሳኖች ከመናገርም አትከልከሉ በነገራችን ላይ በልሳን መናገር አይከለከል በጉባኤ ይከለከላል የሚሉ ሰዎች አሉ። በጉባኤ አይከለከል። በጉባኤ ስንገናኝ ምንድነው? አንድ መጽሐፍ ቅዱስ የሚደነግገው ጮክ ብለህ የምትናገር ከሆነ አስቀድመህ መተርጎምህን አረጋግጥ። ትርጉሙ ያልተሰጠ ልሳን ከሆነ ምናልባት የሆነ ሰውዬ ትርጉሙ ተሰጥቶት ሊሆን ስለሚችል ትንሽ ጠብቅ። ሁለቱ ካልሆነ ቀስ ብለህ አንተ ለእግዚአብሔር ንገረው። Don't like don't stop nonsense አትረብ ንገረው ለእግዚአብሔር ምስጢሩን ለእግዚአብሔር ንገረው ለሰው አይሁን ጉባኤ ይታነጻል አትከልከሉ ልሳን ከመናገር አትከልከሉ ትንቢት ለመናገር በብርቱ ፈልጉ የጸጋ ስጦታን በብርቱ ፈልጉ ብርቱ ፈላጊነት በጣም ያስፈልጋል ብርቱ ፈላጊነት እግዚአብሔር በቃ ከንዶ ከናቹራል ታለንት ብቻ ቢያወጣን በየ ለቤተ ክርስቲያን መኛለሁ ወንድሞቼና እህቶች በጣም ክርስቲያኖችም ካለ ማነሳሳት ስለዚህ ምክንያት ሰዓት እንደሚያቀጣጥል ሰው ጆቼን በመጫኔ ባንተ ያለው ነው እግዚአብሔርን ጸጋ ስጦታን እንድታነሳስ ምናነሳሳበት በብርቱ ምን ፈልግበት ጉድለት ስታዩ ምን ታረጋላችሁ ቸርች ውስጥ በቃ እቺን ብያችሁ ሌሎችን እተውላችሁ አለው ተከስ አርጌ ጉድለት ስታዩ ምን ይመጣላችኋል ጸሎት ቢመጣልን ለምሳሌ የተሳሳተ ትንቢት በዛ ሰው ሁሉ ስለ ችግሩ ያወራል እውነተኛው በእኛ እንዲገለጥ ብንጸልይስ በብርቱ ብንፈልግስ በሽተኛ በዛ። ሆስፒታሎቹ ከመጪውት አቀም በላይ ሆነ። ሰው መዳኒት ማፈርድ ማረግ አልቻለም ባይዘው። እንት ቤተክርስቲያን የክርስቶስ ኢየሱስን ፈውስ በመስጠት ብትታወቅ ወንጌልም ይሰፋል እኛም እንታነጻለን። ጉድለት ስታዩ ምን ይስማችኋል? ልሳን ቢተረጉ ጉድለት አይታችሁ ከጮሃችሁ እግዚአብሔር የሚሰጥ አምላክ ስለሆነ አንድ ምስክርነት ላንብብላችሁ። አንድ አስተማሪ ነበሩኝ እኔ አሁንም አሉ። የማስተርስ ዲግሪ ስማር ዋና አስተማሪ ነበሩ ዶክተር ዴቪድ ፔትስ ይባላሉ። በጣም የኦክስፎርድ ሰው ናቸው የፒኤችዲ ናቸው ግን ደግሞ በመንፈስ ቅዱስ የሚያገለግሉ ሰው ናቸው። ይዛ ስኮላር ናቸው ግን እኔ እንደሳቸው ሰው አይነ ሰው ያቻላቀም ኢትዮጵያ አስመጥቻቸው ነበር አንድ ሁለት ጊዜ ግራስ ይገባኝ እና እዚህ አገልግሏል አንዳንዶቻችሁ ልታስተውሷቸው ትችላላችሁ። ያ ባያ ተክሳና ጉባኤ አርገን ማለት ነው ስለመንፈስ ቅዱስ በጣም ኢንተለጀንት ብሬን ግን በጣም አማኝ ልብ አላቸው። የኢትዮጵያ ህዝብ ከሁለት አንዱ ምረጥ የተባለ ይመስላል። ኢንተለጀንት ብሬን አለን የሚሉ ጸጋስጦታን ባል ነገር ድርሻ ይሉ ጸጋስጦታ አለን ብለንም እናገለግል ሰዎች ኢንተለጀንስ እንባል አንፈልግ እና በጣም ለኔ ኢዝ እንት ነው ብቻ በ 1960ዎቹ አካባቢ በመንፈስ ቅዱስ እግዚአብሔር ሲሞላቸው ሲጠቀምባቸው እንግሊዝ ሀገር ውስጥ በጣም ተጠቅመውባቸው እግዚአብሔርና አንድ ጊዜ በአገልግሎት ውስጥ በጣም ልሳን በዛ አሉ። ሰው ሁሉ በልሳን ይናገራል። እና ለምንድን ነው መተርጎም ስጦታ የሌለው? ምን ያመለጠን ይሆን? ሞቲቫቸው በቃ ጨጨባሉ ምናም ሳይሆን ምን ያመለጠን ይሆን? እኛ ቸርች ውስጥ ሰው ሁሉ በልሳን ብቻ ይናገራል አይተረጎም። ጌታ ሆይ ምን ያመለጠን ይሆንና እባክህ አስነሳ ብዬ መጸለይ ጀመርኳል። እባክህ አስነሳ ልሳን የሚተረጉም ሰው እንዳያመልጠን መልእክት ሰው እግዚአብሔር በቃ በልቤ ሞላ አሉ ተርጉም የሚል ማን ኒዳዩ ሰውየው ቃተቱ እና ወጣት ነበሩ ያኔ ቀጥላላቸው እንዳላቸው ተሰማቸው። በእምነት ተነስተው ሲተረጉሙ ኖሩ ማለት ነው። ልሳን ሲመጣ የሚተረጉም ልሳን ሲመጣ ጉባኤ ውስጥ ዶክተር ፔትስ ይተረጉማሉ። ብዙ ጊዜ ማረጋገጫ አግኝቻ አላውቅም ነበር አሉ። ትክክል ነው የተረጎምኩት ወይስ አይደለም? አንድ ቀን የሆነውን ግን ሲናገሩ ላንብብላችሁ። አንድ መጽሐፋቸው ላይ አስተርጉመናል በአማርኛ በ1977 የአንድ መጽሐፍ ቅዱስ ኮሌጅ ተጠባባቂ ኃላፊ ነበርኩ። በዕለተ ቅዳሜ 45 ተማሪዎችን ይዤ በአቅራቢያችን ወደሚገኝ ቤተክርስቲያን ለአገልግሎት ሄድኩ። ተማሪዎቼ በመዝሙርና በአገልግሎት ሲያገለግሉ በመዝሙርና በመስክርነት ሲያገለግሉ እኔ በስብከት አገለግላለሁ። ስብከቴን እንደጨረስኩ በስተኋላ የተቀመጠች አንዲት ሴት በልሳን ትናገር ጀመር። የድምጽ ማስተላለፊያው በእጄ ስለነበረና በዚች ሴት በኩል የሚተላለፈው መልእክት ቢተረጎም ምዕመኑን እንደሚያነጽ ስለተረዳሁ ለመተርጎም አሰብኩ። ጌታ በልቤ እንዳስቀመጠ በእምነት ትርጉሙን ተናገርኩ። ትርጉሙ እንዳበቃ አንድ መዝሙር ዘምረን መጋቢው ጉባኤውን በጸሎት አሰናበተ። ስብሰባው እንዳለቀ ከተማሪዎቻችን መካከል አንዱ የሆነውና ከቡርኪና ፋሶ የመጣ ወጣት ወደ እኔ እየገሰገሰ መጣ። በደስታ ይፈነድቃል። ምን አገኘ ብዬ ስጠይቀው ቅድም በልሳን የተናገረችው ሴት እኮ የተናገረችበት ቋንቋ የኔ አፍ መፍቻ ቋንቋ ነው አለ። የቡርኪና ፋሶ ቋንቋ ፈረንሳይኛ መሆኑን አውቃለሁ። እኔም በመጠኑ ፈረንሳይኛ ሰማለሁ። ሶ ግራ ገባቸው ማለት ነው። ይህች ሴት ደግሞ ፈረንሳይኛ እንዳልተናገረች እርግጠኛ ነበርኩ። ምን ቋንቋ ይሆን የተላለፈው ብዬ ተገረምኩ። በምን ቋንቋ እንደተናገረች ስጠይቀው በሞር ቋንቋ ነው አለኝ። እኔም ሆንኩ የተናገረችው አየርላንዳዊት ሴት ይህን ቋንቋ አናውቅም። በእውነተኛ የሰዎች ቋንቋ የልሳን መልእክት ሲተላለፍ ተገኝቼ በመስማቴና የተረጎምኩትም ራሴ በመሆኔ ደስታ ተሰማኝ። ተማሪ ከነበርኩባቸው ከ1960ዎቹ ጀምሮ በልሳን የተነገረውን በእምነት ስተረጉም ኖሬያለሁ። ስጦታው ግን በትክክል ስለመቀበሌ እስካሁን ማረጋገጫ አግኝቼ አላውቅም። በጌታ በኢየሱስ የተነገረውን ተስፋ ማለትም እግዚአብሔር ለሚለምኑት መልካም ስጦታ እንደሚሰጥ አምን ነበር። በድፍረት ስላደረግኩት ነገር አልሰጋሁም። ቢሆንም የመጽሐፍ ቅዱስ ኮሌጅ ተማሪ በሆነ ወጣት ፊት ተሳስቼ ቢሆን ኖሮ ምንኛ ያሳፍር ነበር። ፈራ ተባያልኩ። ወጣቱን ተማሪ ትርጉሙ እንዴት ነበር? ትክክል ነበር ወይ አልኩት። በጣም ትክክል ነው ብሎ መለሰልኝ። ይህ ባይሆን ኖሮ ምስክርነቴን በዚህ ባላሰፈርኩ ነበር ይላሉ እሳቸው መጽሐፋቸው ላይ። መንፈስ ቅዱስ አንዲት አየርላንዳዊትን ሴትን አስነስቶ በማታውቀው አፍሪካዊ ቋንቋ እንድትናገር አስቻላት። የዚህን ትርጉም ደግሞ ቋንቋውን ለማያውቅ እንግሊዛዊ ሰው ገለጠለት። ምንኛ አስደናቂ ነገር ነው ይላል። ወገኖች ይሄን ምን አመጣ? This is an evidence. እኮ ያል በቃ የሆነ ነገር ምን አመጣው ያላችሁ እንደሆነ እኔ የሚመስለኝ ከሸክም የፈለቀ ስለሆነ ከሸክ ጉድለትን አይቶ መጸለይ እርዳታ የለም ብዙ ካውንስሊንግ የለም ብዙ እንትን ትንቢት የለም ብዙ ፎክስ የለም ብዙ ጌታ ሆይ ብለን ብንጸልይ እግዚአብሔር የሚሰጥ አምላክ ነው። ሶ ብርቱ ፈላጊነት ያስፈልጋል። የተስተካከለ ፍላጎት ያስፈልጋል። ይሄን እንኳን ብዙ ብያቸዋለሁ። ሞቲቭ ማስተካከል በጣም ያስፈልጋል። ምን ፈልግበት ልብ በጣም ትጉልብ መሆን አለበት። ግን የተስተካከለ ፍላጎት ማለት ሞቲቭ ማለት ነው። እግዚአብሔር ቢሰጣችሁ ምን ልታረጉበት? እቺን ቁርጥ ማረግ በጣም ያስፈልጋል። እንዱ ማስተማር ጸጋ ላይ ቢፈስ ምን ለማድረግ? ኢየሱስን ለማሳየት ክርስቶስን ለማስበክ የማስተማር ጸጋን ወስዶ ሌላ መሆን ይችላል። ሌላ ነገር መሆን ይችላል። ሞቲቬሽናል ስፒከር መሆን ይችላል። ጸጋውን ወስዶ በጣም ብዙ ሞቲቬሽናል ስፒከርስ በአሜሪካ ውስጥ የድሮ ሰባኪያን ወይ የሰባኪያን ልጆች ነበሩ። ጸጋው እኮ አለ። ግን ምን ልታረጉበት? የመፈወስ ስጦታ ቢሰጣችሁ ምን ልታረጉበት? ትንቢት ስጦታ ቢሰጣችሁ ምን ልታረጉበት? ሲሞናውያን ለመሆን ወይስ ማረጋገጥ ሞቲቭን መመርመር? ሶስት በእምነት የሚራመድ ህይወት በጣም ያስፈልጋል። ብዙዎቻችን እግዚአብሔር ሰጥቶናል ጸጋ፣ ግን በእምነት አንራመድም። የመጀመሪያው በህይወታችን የሚሆነው ነገር እምነት ጠያቂ ነገር ነው። በልሳን የተነገረው ለመተርጎም፣ ትንቢትን ለመናገር፣ በልሳን ለመናገር ሳምሃው የእምነት እርምጃ፣ የልጅነት የእምነት እርምጃ በጣም ያስፈልጋል። እንደ እምነታችን መጠን እንናገር አይደል የሚለው ሮሜ 12:6 እንደ እምነታችን መጠን እንናገር። ወገኖች ያን ነገር ልንገራችሁ፣ የጸጋ ስጦታ በህይወታችሁ ሲገለጥ አእምሯችሁ ቶሎ አይቀበልም። የመጀመሪያ ቀን ልሳን የተናገራችሁ በቀን ትዝ ይላችኋል? እኔ ትዝ ይለኛል አእምሮ እንዴት እንዳሰቃይ ራስ አይደለም እና I was glad እኔ ግድ የለም የመጣልህን በለው እያሉ ሰዎች ስላደፋፈሩኝ ሞኝነት ይመስላል። ምን ይጠይቃል? እምነት መናገር። መንፈስ ቅዱስ ልሳን ይሰጣል እንጂ አይናገርም። ታውቃላችሁ እናንተ ምን እናገሩኛል? በልሳን ተናገሩ ነው እንጂ እንደዚህ አላቀቅም። እግዚአብሔር ጀንትል ነው፣ ስጦታውን ይሰጣል። ግን እኔ ምን አደርጋለሁ? በእምነት ነው። የልጅ ነገር ይመስላል። በቃ እንደዛ ነው። ሞኝ ሆንኩ መሰለኝ። ዝም ብለህ በለው። የትንቢት ነገር መጣልኝ። ይሄ እኮ this is a safe environment ወገኖች። ይሄ እኮ ሳት ያለ ነገር ብትናገሩ እኮ የምትቀኑበት ቤተሰብ ነው። ይሄ ቤት ውስጥ እኮ ለመሳሳት ፈርታችሁ ታውቃላችሁ? ቤተሰባችሁ መሀል የሚያቀናኝ ሰው አለ? እንደዛ እኮ ናት ቸርች። ልስን ወገኖች፣ አሁን አንዳንድ ነገሮች እኮ እዚህ የማንሆነውን ቤት እንሆናለን። ካለባበሳችን አንስቶ አዶ ወሪ ቱ ማች። ለልጆች ሳወራ ላለመሳሳት በጥንቃቄ አላወራም። ለባለቤቴም እንደዛ። ለምን ብስት ኖ እንደዚህ ነው እየተስተካከልኩ አድጋለሁ። እዚህ እኮ የሴፍ ኢንቫይሮመንት የትንቢት መልእክት የሚመስል መጥቶላችሁ ይዛችሁት ከምትሄዱ ጉባኤ ሳይታነጽ ብላችሁት የሆነ ነገር ቢኖረው ብቻ ምክር ሰሚ ያርጋችሁ እንጂ እግዚአብሔር አንዳንዶቹ ጸጋ ሲያገለግሉ ምክር ይባል አይቀበሉ። እግዚአብሔር ነው የሚመክረኝ አንተ ማን ይላል። እንደዛ አትሁኑ እንጂ this is a safe environment። በእምነት ኤክሰርሳይዝ ማድረግ ትንቢት ለበሽተኛ ለፈውስ ለመጸለይ ኦር ዋቴቨር የሆነ ነገር ሲመጣላችሁ ኤክሰርሳይዝ ማድረግ። አራተኛ ግን እና የመጨረሻው ለስርዓት ተገዢ ማንነት ግን በጣም ያስፈልጋል። የጸጋ ስጦታ ስርዓት አልበኛ ያረግም። የጸጋ ስጦታ በምንም አይነት አንደኛ ቆሮንቶስ 14:26 ከ30 አንብቡ። መዝሙር አለው ለአንዱ ትንቢት አለው መግለጥ አለው ሁሉ በስርዓትና በአግባብ ይሁን። የሚሰጠው ቴዎሎጂካል ደግሞ አርጊመንት እግዚአብሔር የስርዓት አምላክ ስለሆነ አይቀየርም። ይሄ እግዚአብሔር የስርዓት አምላክ ነው። ስርዓት መጠበቅ ምን መሰላችሁ ወገኖቼ፣ አንዳንድ ሰው የጸጋ ስጦታ ከቁጥጥሩ ውጪ እንደሚያረገው አድርጎ ለማስቀመጥ ይሞክራል። ከቁጥጥር ውጭ ልሳን መጣ እናገራለሁ። ቆይ ቀስ አድርገውና አይ አልችልም አልቻልኩ። መንፈስ ቅዱስ እንደዚህ ሲሰራ ካን ኢማጂን ሌላስ? ጳውሎስ ያው አንዱ መንፈስ የሚለው ያው አንዱ መንፈስ የሚሰጠው እንደዚህ አያደርግም። በቃ አልችልም፣ በቃ በልሳን አለመጮህ አልችልም ይላሉ። ለምን? የጸጋ ስጦታ እኮ ይሰጥና እኛ አስተዳዳሪ ነን። ዊ ማኔጅ ዳት። እግዚአብሔር እንደዚህ መሆኑ ያስገርመኛል። ግን ነው። ኢማጂን ቆሮንቶስ ቤተክርስቲያን ነቢያት ካላችሁ ይላል 3:4 ወሬቨር ሁላችሁ አንድ ላይ እንዳትናገሩ ይላችኋል ጳውሎስ። አራቱም እኮ ምናልባት መልእክት አላቸው። የመጀመሪያ መጀመሪያ ተራውን ይዞ ይናገር ይላል። ከዛስ ሌሎቹ ቃሪዎቹ ቁጭ ብለው ዝም ብለው ይመርምሩት ይላል። መልእክት ይዘው ተራቸው እስኪደርስ ይጠብቃሉ ማለት። ተራ እስኪደርስ ማስተበቅ መንፈስ የእግዚአብሔር መንፈስ ሊሆን አይችልም። ድብልቅልቁ ነው የሚያወጣው። እኔ ነቢያቱን ላስባቸው ሞክራሉ ይጠብቃሉ። ያኛውን እየመዘኑ ከጌታ ነው አይደለ? እነሱ እኮ አላቸው የሚናገር። ከዛ ጨረስክ? አሁን ደግሞ እኔ እስካሁን የት ነበርክ? ይዤው ነበር። እኛ ማኔጅ የማናደርገው ነገር ከእግዚአብሔር ሊሆን አይችልም። የእውነት በጣም ብዙ ሰዎች ስርዓት አልበኞች ናቸው። ለምሳሌ በልሳን ጉባኤ ውስጥ በጣም አንጩህ ከቅዳሜ በስተቀር። ቅዳሜ በመንፈስ ቅዱስ ተሞልተን በልሳን ለመናገር ስለሆነ የምንጮኸው፣ ምንም ሌላ ዓላማ የለውም። የእውነት ነው። ይሄ ዓላማው ራሱ በልሳን ለመናገር ስለሆነ ተናገሩ ይዘንቅል። ምንም ትረበሻላችሁ? አንረበሽም። ራሱ አጠገቤ ያለው ሰውዬ በመንፈስ ቅዱስ ተሞልቶ በልሳን እንዲናገር ስለሆነ ምጸልየው አቶኪ። ግን አሁን እንደዚህ አይነት ጉባኤ አሁን ቆሜ በልሳን አውርቻችሁ ቢሆን ጉባኤ እኮ አይታነጽም። ሰው ምን ላድርግ? የሚሰማ ሲሆን ልናገረው፣ የማይሰማ ሲሆን ሆልዲት ለእግዚአብሔር ንገረው። ይቻላል። ያ እግዚአብሔር የስርዓት አምላክ። በመንፈስ ቅዱስም ረብሻ፣ በመንፈስ ቅዱስም እግዚአብሔር የሌለበት ጩኸት፣ በመንፈስ ቅዱስም እግዚአብሔር የሌለ። አሁን ሰሞኑን በጸጥታ ውስጥ እግዚአብሔር የሰራው ስራ ተምራችኋል? እኔ እኮ አንድ ሰዓት መሆኑን አላውቀውም። የተንበረከክ ነው። አንድ ሰዓት መሆኑን የእውነት አላውቀውም። ጸጥ እግዚአብሔር ይሰራ ነበር። በጣም ስርዓት የሌለው ለመሪዎች የማይገዛ በረብሻና በጩኸት የተሞላ በቃ ምንም ልቆጣጠረው አልችልም የሚል ነገር ውስጥ ምንም ካልገባችሁ እግዚአብሔር በጣም በብዙ ይባርከናል ብዬ አምናለሁ። እግዚአብሔር በጸጋ ስጦታዎች ባለጠጋ ያርጋችሁ። አጭር ጸሎት ልጸልይና እግዚአብሔር ከስጋዊነት ዘመን እንዲያወጣን እንጸልያለን። ትንሽ ሰዓት አለን፣ አክቹሊ ትንሽ ሰዓት አለን። ግን የእውነት ሸክም ላውራችሁ ወገኖቼ፣ በቃ ሸክም በሸክም እንጸልይ። ምናልባት የአንዳንድ ክፍተት መልስ እግዚአብሔር እናንተን ያረግ ይሆናል። ምናልባት አንዳንድ ላበላሸናቸው ነገሮች እግዚአብሔር እናንተን ያስነሳ ይሆናል። ወጣቶች እዚህ ያላችሁ፣ አይ ሪሊ ዋንት ቱ ፕሬይ ለወጣቶች። ይህ ዘመናዊው ዘመን እምነትን እያጠፋ ስለሆነ በጣም እምነትን እያጠፋ ነው። ጌታ ኢየሱስ ሲመለስ እምነት ያገኝ ሆን ወይ አለ የሰው ልጅ። እምነት ያገኝ ሆን ወይ? የእውቀት ዘመን ሆነዋል። የመድኃኒት ብቻ ዘመን ሆነዋል። የሳይንቲፊክ ዲስካቨሪ ብቻ ዘመን ሆነዋል። ጥሩ ነው፣ ግን ከዛ ያለፈ ጸጋን እግዚአብሔር እንዲሰጣችሁ ጸልያለሁ። ከዛ ያለፈ ጸጋ፣ ከዛ ያለፈ ኃይል፣ ከዛ ያለፈ ተአምራት እግዚአብሔር የሚሰራበት ዘመን ቢሆን ወገኖቼም፣ እግዚአብሔር የጸጋ ስጦታ የሰጣችሁ ካላችሁ የተዳፈነው የሚነሳሳበት ቀን ይሁን ዛሬ። የተዳፈነውን አነሳሳው በሉት ወገኖቼ። የተዳፈነውን አነሳሳው በህይወቴ። በምን ጸጋ ታገለግሉ ነበር? ምንድን ነው የተዳፈነባችሁ ነገር ወገኖቼ? ለአካሉ መገንባት ምክንያት አድርጎ እግዚአብሔር ምን ስጦታ ሰጥቷችሁ ነበር? ቤተ ክርስቲያንን ከስጋዊ ነገር የሚያወጣት የጸጋ ስጦታ ሲበዛላት፣ በጸጋ ስጦታዎች ባለጠጎች ስንሆን ስለሆነ፣ እስቲ በሚጠማ መንፈስ ትንሽ እንጸልይ። እንደ ሰሞኑን መንፈስን ስጠኝ ብለን በጣም ስንጠማ እንደነበረ፣ እባካችሁ ወንድሞቼ፣ እናቶቼ፣ እግዚአብሔር ቀርቦ ሳለ ጥሩት ወገኖቼ፣ እግዚአብሔር በዚህ አለ። ጸጋ ሰጥተኸኝ ከሆነ ይነሳሳ፣ ይገለጥ በሉ እስቲ አሁን በቃ ድምፃችሁን አውጥታችሁ በእግዚአብሔር ፊት ጸጋ ስጦታ ሰጥተኸኝ ከሆነ which there is እባክህ በቃ ይነሳሳ፣ ከተዳፈነበት ይነሳሳ። ኦር እግዚአብሔር ሆይ የቤተ ክርስቲያን ጉድለት የሆነ በዚች አጥቢያ ቤተ ክርስቲያን እንኳን በሌሎችም አጥቢያ ቤተ ክርስቲያናት በመጣችሁባቸው ጥቂት ጸጋዎች እኮ ነው የሚገለጡት። በዚህ ዘመን የመድረክ ላይ ጸጋዎች ብቻ እኮ ነው የሚገለጡት። እና በቤተ ክርስቲያናችን የጎደለ ካለ እባክህ በእኔ ሙላው ብለሽ እስቲ ጸልየን። የጎደለ ነገር ካለ ሙላው በእኔ ህይወት ብለን ትንሽ ደቂቃ እንጸልያለን። አዳዲስ እንግዶች ምናልባት በመካከላችን ካላችሁ፣ ለመጀመሪያ ጊዜ የመጣችሁ ወይም ደግሞ ኦንላይን የምትከታተሉን የነበራችሁ፣ ትልቁ የጸጋ ስጦታ እግዚአብሔር በክርስቶስ የሰጠው የዘላለም ህይወት ነው። ስጦታ ተቀባይ ይፈልጋልና ይህን ስጦታ መቀበል እፈልጋለሁ የምትሉ አላችሁ አዳዲሶች። ለሌላው ከመጸለያችን በፊት ይህንን ስጦታ መቀበል እፈልጋለሁ፣ የህይወት ስጦታ፣ የዘላለም ህይወት ስጦታ መቀበል እፈልጋለሁ የምትሉ እስቲ እጆቻችሁን አንሱ። እኔ አዲስ ሰው ነኝ፣ ጸሎት እፈልጋለሁ፣ ይህንን ስጦታ የእግዚአብሔር ስጦታ የሆነ ክርስቶስ መቀበል ማመን እፈልጋለሁ የምትሉ ላይም ካላችሁ እዚህም ካላችሁ እጆቻችሁን እስቲ ከፍ አድርጉ። ባላችሁበት ቦታ እጆቻችሁን ከፍ አድርጉ። አላችሁ እንደዚህ አይነት ሰዎች አላችሁ? ከፍ አድርጉ እጆቻችሁን። ብድግ አድርጉ። አስተናጋጆች ያዩዋችኋል፣ መጥተው ይጸልዩላችኋል። እላይም ካላችሁ መጥተው ይጸልዩላችኋል። እላይም ካላችሁ ይጸልዩላችኋል። እዚህም ካላችሁ ይጸልዩላችኋል። ጌታ ኢየሱስን ተቀበሉ፣ የዘላለም ህይወትን ተቀበሉ። ምናልባት ደግሞ እዚህ ስልክ ቁጥር ዲስፕሌይ እናደርግላችኋለን፣ ስክሪን ላይ ኦንላይንም ላይ ዲስፕሌይ እናደርግላችኋለን። በዛ ስክሪን ላይ ያለ ቴሌፎን ነምበር ላይም እንትናችሁን ስማችሁን ቴክስት ካረጋችሁ ያስተናግዷችኋል። መጨረሻ ጥማታችንን ገልጠን ጸልየን ብንወጣ በጣም ጥሩ ነው። ጌታ በቤተ ክርስቲያኑ የጎደለ የሚመስለውን በኔ ቢሞላ ደስ ይለኛል መጥተሉ ስንቶች አላችሁ? በኔ ቢሞላው በኔ ቢያደርገው ወገኖቼ፣ እግዚአብሔርን አገልግሎ ከማለፍ በላይ ክብር የለም። ሰው እንጀራ በልቶ ቤት ሰርቶ መኪና ነድቶ ቢያልፍ ምንም አይነጻጸርም። ጌታን በጸጋ አገልግሎ ከማለፍ የበለጠ ነገር የለም ወገኖቼ። እኛ እንጀራ በልተን እንድንሄድ የተጠራን ሰዎች ሳይሆን ዳዊት በራሱ ዘመን እግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ተብሎ እንደተጻፈ አገልግለን እንድናልፍ ነውና፣ አገልግዬ ማለፍ ፈልጋለሁ ይሄ ጥማት አለኝ የምንል ቆመን በእግዚአብሔር ፊት ስጠኝ ጸጋህን ብለን ጸልየን እንጨርሳለን። ነገ እንደገና ተመልሰን ደግሞ ይሄንን መቃተታችንን እንቀጥላለን። ጸልዩ። አሁን ስንዘምር ትላንት እንዳረግነው መዝሙር አታድምጡ ወገኖች። Just be part of it. Okay? Be part of it. አሁን ይሄ የመቃተት መዝሙር ነውና አብሮ መቃተት፣ አብሮ መጮ፣ አብሮ መጸለይ። Just to be part of it.
Bemegenyetin, oh, አንዳንዶች ገንዘብ ይላሉ አንዳንዶች ዝናብ ይላሉ አንዳንዶች ዘመድ ይላሉ አንዳንዶች እውቀት ይላሉ እኔ ግን እርግጠኛ ነኝ አንተውን የምታውቀው አለ አንዳንዶች ገንዘብ ይላሉ አንዳንዶች ዝናብ ይላሉ አንዳንዶች ዘመድ ይላሉ አንዳንዶች እውቀት ይላሉ እኔ ግን እርግጠኛ ነኝ አንተውን የምትመርጠው እግዚአብሔር ሆይ አንተ ብቻ ነህ በሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ ሆይ አንተ ብቻ ነህ በሰዎች ሁሉ መፍትሄ እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ እግዚአብሔር ሆይ አንተ ብቻ ነህ ለሰዎች ሁሉ መፍትሄ ያለ ጌታ ኢየሱስ ሆይ አንተ ብቻ ነህ ለሰዎች ሁሉ
እግዚአብሔር መንግስት ነው ረዳቤ ጠላቴ smart ችግር የቤትህን ጉድለት የቤትህን ራቁትነት ብቻ ያወራን መኖር ሰልችቶናል። እግዚአብሔር ሙላትህ እንዲመጣ እንጸልያለን። ቤተክርስቲያን ቤተክርስቲያን ሆና ማየት በዚች ምድር ላይ ክብርህን ማየት ነው የልባችን ጥማት። እንደዘመረ እና ጉድለቱን እዚህ ባሉ ወንድሞቼና እህቶቼ ልትሞላው ወደህ እንደሆነ ስጦታን ሰጠ ተብሎ በቃል ተጽፏልና ስጦታን እንድትሰጥ እግዚአብሔር አምላክ ሆይ በዚህ ቤት ውስጥ በኢየሱስ ስም ለምናለሁ። ጌታ ሆይ በልዩ ልዩ መንገድ በልዩ ልዩ ጊዜያት ስትጠቀምባቸው የነበሩ በጸጋህ በብዙ ያገለገሉ እግዚአብሔር አምላክ ሆይ ጸጋቸው ለተዳፈነባቸው አገልግሎታቸው ለተቀዛቀዘባቸው እግዚአብሔር አምላክ ሆይ እሳት እንደሚቀጣጠል በዚህ ምሽት በጌታ በኢየሱስ ስም ይቀጣጠል። እግዚአብሔር አምላክ ሆይ ወድቀው የነበሩ ነገሮቻቸው እንዲነሱ፣ እግዚአብሔር አምላክ ሆይ ተዳክመው የነበሩ አገልግሎታቸው እንዲነቃቁ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ ምን አይነት ስጦታ ይሆን የሰጠኸው እዚህ ላሉ ወንድሞቼ እህቶቼ? ምናልባት የጸጋ ስጦታ ብለን የማንቆጥራቸው የማይመስሉን ለቤትህ ግን ወሳኝ አስፈላጊ የሆኑ ስንት ስጦታዎች በመካከላችን አሉ። ጌታ ሆይ የሚገለጡበት ዘመን እንዲሆን እጸልያለሁ። ይህ ዘመን የአእምሮ ዘመን ነው። ጌታ እግዚአብሔር ሆይ ይሄ ዘመን የእውቀት ዘመን ነው። ይሄ ዘመን እግዚአብሔር አምላካችን ሆይ ሱፐርናቹራል ለሆኑ ነገሮች ቦታ የሌለው ዘመን ነው። በኃይል ካላስነሳህን በስተቀረ ልጆቻችንን በኃይልና በመንፈስ ቅዱስ በድንቆችና በተአምራት አስታጥቀ ካላስነሳቸው በስተቀረ ወንጌል ሊሄድ አይችልም። ጌታ እግዚአብሔር ሆይ እና በጌታ በኢየሱስም አስታጥቃቸው፣ በጸጋህ አስታጥቃቸው፣ በስጦታዎችህ አስታጥቃቸው። ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች አርጋ አስነሳቸው፣ ቀባቸው። ጌታ እግዚአብሔር ሆይ ትንቢት ተናጋሪዎች፣ ልሳን ተናጋሪዎች፣ ልሳንን ተርጓሚዎች፣ ተአምራት አድራጊዎች፣ በእምነት የሚንቀሳቀሱ ጥበብ ያላቸው እውቀት የሞላባቸው እግዚአብሔር አምላክ ሆይ የሚሰጡ የሚረዱ የሚለግሱ የሚያስተዳድሩ ሱፐርናቹራል በሆነ መንገድ የሚንቀሳቀሱ እንዲሆኑ በጸጋ ስጦታ ባለጠጋ አርጋቸው። ጌታ ሆይ ምንም የጸጋ ስጦታ አይጉደልብን በዘመናችን። ጌታ በዘመናችን ላለች ቤተ ክርስቲያን እንለምናለን፣ ምንም የጸጋ ስጦታ አይጉደልብን። ጌታ ሆይ አልፎ አልፎ የሚከሰቱ ትንንሽዬ የሚመስሉ እግዚአብሔር አምላክ ሆይ ውሱን የሆኑ ጸጋዎችን ብቻ የምናይበት ዘመን እንዲያበቃ እግዚአብሔር አምላክ ሆይ ቆሻሻውን የሚጠርግ ሐሰተኛውን የሚውጥ የክብር ኃይልና የጸጋ ሙላት እንዲገለጥ እንጸልያለን። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። አንተ ሰጪ አምላክ ነህ። የተቀበልነውን ሁሉ በጸጋ ነው ያገኘነው። እንዳልተቀበለ ሰው በፊትህ አንኮራም፣ አንመካም። እግዚአብሔር አምላካችን የራሳችን እንደሆነ አድርገን ልናቀርበው አንሞክርም። መልካም ነገር ተገኝቶብን ቢሆን ምክንያቱ አንተ ነህ፣ የሰጠህን አንተ ነህ፣ የጸጋው ባለቤት አንተ ነህ። ለጸጋው ባለቤት ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁን፣ ለሰጠህን ለኢየሱስ ክርስቶስ ለአንተ ለዘላለም ክብር ይሁን። እግዚአብሔር አምላካችን ሆይ የጸጋን ስጦታ ስታስታጥቀን እንደተቀበለ ሰው የሚመላለስ ባህሪን አብረህ ጨምረህ እንድትሰጠን እጸልያለሁ። ተመስገን። ምን አይነት ቀኖች ነው የሰጠህን ጌታ? ታንክ ዩ። ምን አይነት ምሽት ነው የሰጠህን? ትቶ መውጣት እስኪያቀት ድረስ በመካከላችን አለህ መንፈስ ቅዱስ ክብር ለመንፈስ ቅዱስ ይሁን አራክሊጦስ አጽናኛችን አብርሃን ያለኸው ምታግዘን ምትረዳን ዛሬም በመገኘት ነፍስ ሁሉ እንዲረሰርስ ጸልያለሁ ብቻዬን ነኝ ለሚሉ አጠገቤ ማንም የለም ለሚሉ ኢታየሶ ሙቀትህ በመንፈስ ቅዱስ እንዲሰማቸው አብሮነትህ እንዲሰማቸው ጳራክሊጦስ አንተ ዋና አማካሪያቸው ከነርሱ ጋር መሆነህ እንዲሰማቸው ጸልያለሁ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው መንፈስህ በመካከላችን አብዝቶ ይፍሰስልን ዛሬ እንኳን በመካከላችን ያሉ የታመሙ ቢኖሩ ህመማቸው ከላያቸው ላይ ይነሳ ታምር ይሁን ይፈወሱ ጌታ እግዚአብሔር ሆይ ይፈወሱ የፈውስን እንጀራ አብላቸው ጌታ እግዚአብሔር ሆይ አይድንም የተባለ እግዚአብሔር አምላክ ሆይ በሕክምና የተረጋገጠ ስም ይወጣለት የሚያንገላታቸው የሚያስጨንቃቸው እግዚአብሔር አምላክ ሆይ ከላያቸው ላይ ይነሳ የተጨነቁ ጭንቀታቸው ከላያቸው ላይ ይነሳ እግዚአብሔር አምላካችን ሆይ ነጻነት ለህዝብህ እንዲሆን በነጻነት መኖር ባንተ ባገኘነው ነጻነት መኖር ለህዝብህ እንዲበዛ በኢየሱስ ስም ጸልያለሁ ህይወታቸው ቤታቸው ኑሯቸው እግዚአብሔር አምላክ ሆይ ተባረከ ይሁን ዛሬ ይህንን ምሽት ላንተ ለመንፈስ ቅዱስ እንደ ተከፈተ ነው ምንተወው የሚቋረጥ አይሁን ጌታ ሆይ ስንወጣ እንኳን ከዚህ አዳራሽ የሚቋረጥ አይሁን እግዚአብሔር ሆይ ተመልሰን ነገ ስንመጣ ሳይቋረጥ ተቀጣጥሎ እንድንመጣ ነው ነገ ደግሞ በዚህ ስፍራ የተለየ ሌላ ክብር እንዲሆን እንጸልያለን ህዝብህን ባርክ ጌታ ሆይ ያንተ ፕሮቴክሽን በእያንዳንዱ ሰው ላይ እንዲሆን እንጸልያለሁ ክብር ላንተ ይሁን ስንወጣ ከእያንዳንዳችን ጋር አሁን በጌታ በኢየሱስ ክርስቶስ ስም አሜን